የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያን የተለመደውን የዞትር ያክብሮት ሰላምታችንን ያስቀደም የዛሬውን የሰኔ 6 ቀን 2013 ዓ.ም ተምረት ወይም እንደ አውሮፓውያን አቆጣጠር የጁን 13 ቀን 2021 ቅንብራችንን ይዘን ቀርበናል። በአገራችን ኢትዮጵያ ላለፉት 40 ዓመታት ያህል አዲሱ ትውልድ እንዲጋት የተደረገው የፈጠራ ድርሳንን ነው። ዛሬ ካለንበት ክፍለ ዘመን መባቻ ጀምሮ በጉልበተኛ ስርዓት ይጭካኔ መዳፍም ሆነ በግላዊ ጥቅመኝነት እየተናዱ የመጡ የባህልና የሞራል ሴቶች ትውልዱን ዛሬ ለደረሰበት አስከፊ ማህበራዊ ቀውስ ዳርጎታል። እናም መሰረታዊ ጉዳይ ፍትህ የተጨፈለቀበትን፣ ጥላቻ የተሰበከበትን፣ ጎሰኝነት ጡዞ ወደ ሰማይ የተሰቀለበትን ለብዙሃን የዋይታ መድረክ በሆነቻው የትኛውንም ተግዳሮት በጠመንጃ አይን መመልከት በተለመደበት ከፋፋዮች በሚታጀቡበት ክህደትና ውሸት በሚንቆላጠስበት ሀገር እንዴት ስለ ርዕት ልዕልና ያገር ሉዓላዊነትና የህዝብ አንድነት ስንል ወደፊት መራመድ እንችላለን የሚለው ጉዳይ የዘመናችን ከባዱ ተግዳሮት ከሆነ ዘመናት ተቆጥሯል። በአገራችን ኢትዮጵያ የዘር ጥላቻ በከፋ መልኩ ላለፉት 40 ዓመታት ተሰብኮባታል። ዛሬ አገራችን ለገባችበት ውጥንቅጥ የዳረጋት በተለይም በትግሬዎች የተሰበከው የተናጠል ማንነት ላይ በተመሰረተ አዲስ ታሪክ እንዲጸና ለ27 ዓመታት ያህል የተደረገው ዘመቻ ኦሮምኛ ተናጋሪውን ክፍል በፈጠራ ትርክት ባለፉት ዘመናት ብቸኛ የጥቃት ሰለባ አድርጎ እንዲቀበል በማድረግ አማራውን ደግሞ በቀደሙት አባቶቹ ታሪክ የሚያፍርና የሚሸማቀቅ ሆኖ እንዲቀር የዘውግ ፖለቲካ ሆን ተብሎ በማካሄዱ አገሪቷ ለመንደር ፖለቲካ ተጋልጣለች። የሀገር አንድነት ራይ ለዘመናት የቆዩ ቅርጾችን ለመንደር ፖለቲካ ትግበራ ስለተጠቀሙበት እነሆ ዛሬ በኢትዮጵያ ሰማይ ስር ላንዣበበው የእርስ በርስ ግጭት መስፋፋት ምክንያት እየሆነ ነው። ኢትዮጵያ የልጆቿን መበታተንና ለመደማመጥ ያሰፈነው የገዢዎቿ ክፍት ብቻ ሳይሆን ክፋት ብቻ ሳይሆን ለዘመናት የኢትዮጵያን ሉዓላዊነትና ሕልውና ሲቀናቀኑ የነበሩ የጸረ ኢትዮጵያ መንግስታትና ቡድኖች ዛሬ ለምንገኝበት ምስቅልቅል ሁኔታ ቀጥተኛ አስተዋጽኦ አድርጓል። የኢትዮጵያን የግዛት አንድነት፣ የህዝቧን አንድነት ሲያቆሽሹ የቆዩ አጥፊ ቡድኖች ሻቢያ፣ ወያኔ፣ ኦነግና የቀሩትም ለጸረ ኢትዮጵያ ተግባር አገር ለማተራመስ ብሔራዊ ውድቀት እንዲሰፍን፣ የታሪክ ክፍተት እንዲሰፍን፣ የጋራ አገራችን ከትልቅ እንቆቅልሽ ውስጥ እንድትወድቅ ወደማይታወቅና ሂደቱ ወዳለየለት አቅጣጫ እንድንባክን አገልግሎት እንዲሰጡ በማሰማራት የኢትዮጵያን ታላቅነትና የህዝቡ አንድነት ግዙፍ ታሪክ ፍችላጣው ብሔራዊ ፈተና ላይ ጥለዋታል። የጥቁር ህዝብ እንቁ የሆነችዋ ኢትዮጵያ ዛሬ የመተላለቂያ ጥሪ መደመጫ አገር ሆናለች። ላለፉት 30 ዓመታት በስቃይና በሰቆቃ በሞትና በአገር ውስጥ የስደት ጽዋ እንዲደርስበት ኢትዮጵያን እየናጣት ባለው አገዛዝና ድንበራችን ይበጅልን በሚሉ የወያኔ ውልዶች ኢላማ በመሆን ለመከራ የተጋለጠ የአንድ ብሔር ህዝብ ያለባት አገር ኢትዮጵያ ብቻ ነች። ተገፍቶ ገደል ጠርዝ የተንጠለጠለውን የኢትዮጵያን ህልውና በደለደለ መሠረት ላይ አጽንቶ ለቀጣይ ትውልድ ለማሸጋገር ብቸኛ አማራጭ ነው ብሎ የሚያምንና የማንነት ዕዳ ክንውን ለማድረግ ደረቱን የሰጠ አማራው አገር የለህም ተብሎ በደሙና ባጥንቱ የሚያሰማው የአንድነት ጩኸት ዛሬም ለመከራ አጋልጦታል። አማራው ለህልውናው ትግል ዘዴ ካላበጀለት ጎጠኞችና ግብረአበሮቻቸው አማራውን ላስከፊ ችግር ሊዳርጉት እንደሚችሉ የኢትዮጵያ ተጨባጭ ሁኔታ በግልጽ ያሳያል። ዓለም የተለያዩ የሥልጣኔ አብዮቶች አስተናግዳለች፣ እያስተናግደችም ነው። ከኢንዱስትሪ አብዮት ጀምሮ አሁን እስካለንበት የኢንፎርሜሽን ዘመን በለውጥ እየተጓዘች ነው። ወደ እኛ አገር ስንመለስ ደግሞ አገራችን ያለፈችባቸው የታሪክ ምዕራፎችና ያስከተሏቸው ለውጦች ከሌላው ዓለም በእጅጉ ይለያል። በጎ ነገር አልተጋራንም። ጽንፈኝነትና ዘረኝነት ብዙ ዋጋ እያስከፈለን ነው። ያለፉት የአራት አስርት ዓመታት ጉዞ በብሔርተኝነት ላይ ተጠንስሶ በልዩነት መዘወርና በነጣጣይ ፖለቲካ ተረግዞ የወለደልን ጽንፈኛ ብሔርተኝነት የፖለቲካ ጥላቻና መገፋፋት ያስከተለው መዘዝ በአመድ የተዳፈነ የዘረኝነትና የጥላቻ እሳት እያንቀላቀለ ነው። ሰደድና ቋያ የሆነም ማጋየቱን አላቆመም። የብሔር ፌዴራሊዝም አዋጭና ዘላቂ የአገር አንድነት የሚያስከብርና የድህነታችን ማስወገጃ መንገድ ቢሆን ኖሮ 30 ዓመታት በላይ አንተራመስም ነበር። ገና ከመነሻው የብሔር ፌዴራሊዝም ግጭት፣ መፈናቀል፣ ግድያ ለመሆኑ ይታወቅ ነበር። ለበርካታ መቶ ዓመታትና ለዘመናት አብሮ ከመኖር አልፎ በአንድ አይነት ታሪክና ማንነት ውስጥ የዘለቀው ከመጋባትና ከመዋለድ በላይ መከራና ሐዘኑን ለዘመናት በጋራ ሲያራምድ የኖረው በብሔር ንትርክ ሳቢያ አገራዊና ብሔራዊ አንድነቱ ከመላላት አልፎ ህልውናውን እያጠፋው ነው። በዛሬዋ ኢትዮጵያ ተረኛ ጽንፈኞች አዲስ ካባ አጥልቀው የመደመር የፍቅርና የቅርታ ሐሳቤ በቃላት እያጅጎደጎዱ ማሰር፣ መግደል፣ ማሳደድ፣ መዝረፍ ሙያቸው አድርገውታል። መግደልና ማሰር መሸነፍ ነው ሲል የነበረው ፋሽስቱ አብይ ዛሬ መግደልና ማሳደድ ትክክል ነው የሚል ፕሮፓጋንዳ እያስደመጠ ነው። ዓለም በእኛ አእምሮ ልናስበው በሚያቅተን በላይ ተለውጧል። የአገራችን ጽንፈኞች ደምደም እየሸተታቸው በሚያደርጉት ንግግርና አስተሳሰባቸው እንዴት ወደ 21ኛው ክፍለ ዘመን ተሻጋሪ ሊያደርጉን ይችላሉ? እነኚህ ቡድኖች የተሰጣቸውን የማሰብ ጸጋ የሚጠቀሙ ሳይሆን የግብዞች፣ የአክራሪዎችና የጥራዝ ነጠቆች ቤተ ሙከራ አድርገዋታል። ላለፉት 30 ዓመታት የሰው ዘር ጸር የሆነ አገዛዝ እውን ከሆነ ወዲህ ግድያ የመጀመሪያ ያገዛዙ የችግር መፍቻ ሆኖ እየተሰራበት ነው። በተለይም ከቅርብ ጊዜ ወዲህ የመግደል ስነ ልቦና ሰንቆ ስልጣን ላይ ቁጥጥ ያለው የኦሮሞ ጽንፈኛ ቡድን ለሰው ልጅ ዘግናኝ የሆኑ ግድያዎችን እየፈጸመ ይገኛል። ፈጣሪ ሰውን ለገዳይነት የፈጠረው ቢሆን ኖሮ የመግደያውን ጡንቻ፣ ጥፍር ወይንም ጥርስ ይሰጠው ነበር። የሰው ልጅ የተፈጠረው እንዲያስብ፣ እንዲመራመርና እንዲፈጠር ነው። መጽሐፉም እኮ አርአያችንን በመልካችን እንፍጠራሉ አይደለም የሚለው? እንዲህ ክቡር ሆኖ እንዲያስብ አእምሮ የተሰጠው ፍጡር ለምን ከእንስሳዊ ባሕሪ ጋር የሙጥኝ አለ? ትልቁ የተሰጠው መሣሪያ አእምሮና ልሳን ሆኖ ሳለ ለምን በሱ ለመጠቀም አልፈቀደም? አራዊት እኮ የራሳቸውን አምሳያ አይገሉም አይበሉም። አንበሳ አንበሳን ሲገድለው ጅብጅብን ሲበላው አይታይም። አራዊት ከተሰጣቸው ሕገ ልቦና ዝንፍ አይሉ። አንበሳ ሲርበው ሚዳቆን ገሎ ይበላል እንጂ ለሚዳቋዋ ጥላቻ የለውም። የሚገድለው ስለ ራበው ብቻ እንጂ የሚዳቆን ዘር ለማጥፋት አይደለም። ሚዳቆው ጠላቱ አይደለችም። ሆዱ ከሞላ ሌላ ሚዳቆ አያባርም፣ አያድንም፣ አይገድልም። ጥያቄው ይህ በምድር ላይ ደካማ ሆኖ ለመግደያ ምንም መሳሪያ ያልተሰጠው ፍጡር ለምን ከእንስሳት በታች ወርዶ የራሱን አምሳያ በመግደል የችግሩ ሁሉ መፍቻ ነው ብሎ ተቀበለ? ይህ ባሕሪ በኦሮሞ ጽንፈኞችና አጋሮቻቸው ላይ ብቻ መታየቱ ደግሞ ለሰው ልጅ የተሰጠውን ጸጋ አጠያቂ ያደርገዋል። የአገር ጉዳይና ጉዳቷ የሚቆረቁራቸው አካላት ኢትዮጵያ እየደረሰባት ያለውን ጉዳት ደፍረው በመናገራቸውና የችግሯንም ጥልቀት ለማስረዳት ህሊናቸውን ነጻ ለማድረግ የሞከሩ ሁሉ በፋሽስቱ አብይ እየተወነጀሉ ነው። ጽንፈኝነት ከእንስሳት ባህሪያት ጋር ተቀናጅቶ ምን ያህል እንደነገሰብን ካብየ ቅሌታ አንደበት መረዳት ይቻላል። እነዚህ የህሊና አርበኞች እያሉ ያሉት ኢትዮጵያ ከገደል አፋፍ ላይ እንደምትገኝ ነው እየወተወቱ ያሉት። ጨዋና ለአገር የሚቆረቆር ዜጋ የማግኘቱ ጉዳይ ላይ ያረፈ ነው። አገርን ወደ ጥፋት ሲወስዱ የነበሩ አሰራሮችና አስተሳሰቦች እንዲለወጡ ይወተውታሉ። በዚህም ስለ አገር አስበው የሚናገሩ ጠንካራ ኢትዮጵያን ማብዛትን በእጅጉ ይሻሉ። በአገራችን የጠፋው ይህ ክፍል ስለሆነ የልዩነቶቻችን መፍቻው ግድያ መሆን እንደሌለበት ድምፃቸውን ከፍ አድርገው ያሰማሉ። ፋሽስቱ አብይ ግን ለአገር ለወገን የቆሙትንም ከሌሎች ብጤዎች ጋር ደምሮ ባንዳዎች እያለ ይወነጅላቸዋል። እብሪት እንዲህ ያደርጋል። ባለጌ ሥልጣን ሲይዝ ያብዳል ይባላል። ባንዳነትን በጥብቅ አደራ ከወያኔ የተቀበለው ፋሽስቱ አብይ የትናንትና ታሪኩን ረስቷል ወይም በልብሱ ሸፍኖታል። በባንዳነትና በአገር ጠላትነት የሚመደቡት ወያኔ ያደራጃቸውና የመራቸው ያስተማራቸው የውሸት ድግሪ ባርኔጣ የጫነላቸው በግልጽ ቋንቋ እነ ኢዜማን ይመለከታል። አብይ ዋሾ ስለሆነ ጨካኝ ነው። በዚህ መከራ ወቅት ሥልጣን ላይ ያለው አብይ የጤንነቱ ጉዳይ አጠያቂ ነው። ከአብይ ጋር ሊስማማ የሚችል ማንም ጤነኛ ሰው ማግኘት አይቻልም። ውሸቱና ማናህሎኝነቱ ዳር ድንበር አጥቷል። አብይ ሥልጣን ላይ ከወጣ ጀምሮ ፀሐይ ብርሃኗን መስጠት የጀመረችው በእሱ አገዛዝ ጀምሮ መሆኗን ሊነግረን ይዳዳዋል። የፍጥራ ታሪክ ተአማኒነት ያገኝ ዘንድ ብዙ ይዳክራል። በሰሞኑ ድፍረቱ ብቻ ደሙን ያላፈላበት ሰው ያለ አይመስለንም። መላዋን ኢትዮጵያን በደም እየነከረ ያለው የኦሮሞ ፋሽስት አገዛዝ በኢትዮጵያን ደም ከመነከሩ በላይ የኢትዮጵያን የምጣኔ ሀብትም እየመዘበረ ነው። ከውጭ የሚገቡ እርዳታዎችንም ሆኑ የንግድ እንቅስቃሴዎችን በቁጥጥር ስር አድርጓል። በቀረጥ ስም ከዜጎች የሚመዘበረውም ኦሮሞ ትቅደም በሚል መመሪያ እየሰራበት ነው። በኢትዮጵያ ሕዝብ ላይ የተንሰራፋው መከራና ፍዳ አገሪቷን የመጨረሻ የትዕግሥት እንጥፍጣፊ ደረጃ ላይ ጥለዋታል። አሁን ዜጎች የመኖር አለመኖር ወሳኝ ጥያቄ ላይ ወድቀዋል። ዛሬ በኢትዮጵያ የሰው ዘር ጠላት የሆነ አገዛዝ አለ። በሬሳችን ላይ የሚጨፍሩብን፣ በመቃብራችን ላይ የሚያሽካኩብን፣ ቤት ንብረት አሳጥተው ለስደት ያበቁንን አረመኔዎች በቃችሁ የምንላቸው ለነጻነታችን ስንል እርምጃ ስንወስድ ብቻ ነው። የአገርን ዕድሜና ዕድል አናበላሽ ካል የመሥዋዕትነት ወንጌል መቀበል ብቸኛው አማራጭ ነው። ለኢትዮጵያን እየተላለፈ ያለው ጥሪ ይሄው ነው። በሌሎች ጊዜያቶች መጣጥፎቻችንም እንደገለጽ ነው ትግላችን ይስመር ካል በአማራ ኦነጎች፣ በአማራ የፖለቲካ ቁማርተኞችና በታሪክ ደላሎች ላይ ሁሉም መዝመት እንዳለበት አንዘንጋ። በአገዛዙ አነሳሽነት እየተመሩ ከሚፈጽሙት ዘግናኝ ወንጀሎች መካከል ላለፉት 558 ቀናት ወይም ከአንድ ዓመት ተኩል በላይ በኦነጋውያን ታፍነው ደብዛቸው ስለ ጠፋው የአማራ ወጣት ዩኒቨርሲቲ ተማሪዎች ዕጣ ፈንታ አስመልክቶ ዛሬም ድምፃቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። እነዚህ ለጋ ወጣቶች ለዚህ መከራ የዳረጋቸው የኦነጋው ፒዲዮ ፋሽስታዊ አገዛዝ ነው። ለዚህም አርሜኒያዊ የወንብድና ተግባር ተጠያቂው ያብይ አገዛዝ ነው። ለማንኛውም ህሊና ላለው ሰው የህሊና ድምፅ የሚነግረን ሐቁ የወጣቶቹ መታገት ከማንነታቸው ጋር የተያያዘ ነው። ዛሬም ዘረኞች ተቧድነው በዘረጉት መዋቅር የእርስ በርስ ፍጅትና መተላለቅ እንዲሰፍ፣ በተለይም አማራው ኢላማ ተደርጎ የዘር ማጥፋትና የዘር ማጽዳት ወንጀል እንዲፈጸምበት በሚደረጉ ጥሪዎች ሕይወታቸው እንዲጠፋ የተደረጉትን ዜጎች ሁሉ ነፍሳቸውን ይማር እንላለን። እንዲሁም ለአገር ደህንነት አንድነትና አብሮነት ኢላማ ሰንቀው ዘረኞች በለኮሱት ጦርነት የተሰውትን ሁሉ ነፍስ ይማር እንላለን። ከዚህ በመቀጠል የዕለቱን ስርጭታችን እናስተዋውቃለን። በቅድሚያ አንድ ወቅታዊ ጽሑፍ ይደመጣል። በመቀጠልም አጫጭር መልእክቶች ይስተናገዳሉ። በመጨረሻም አንድ እንግዳ ይኖረናል። የዕለቱን እንግዳችን ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ጉብጃችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። እንደ እናቴ ሳይሆን እንደ ሚስቴ አውለኝ ብለህ ጸልይ። በአሁኑ ወቅት በኢትዮጵያ ላይ ያልተከሰረ ጣት፣ ያልተሰበቀ ጦርና ያልተቀባበለ ጠበንጃ የለም። ሰውን ምን እንደነካው ግን አላውቅም። ይህን አደገኛ የነገሮች ግጥምጥሞች መረዳት አልቻለም ወይም አልፈለገም። ሁሉም ሲራወጥ የሚታየው ነገ ምን ላይ ቁጭ ብሎ ሊበላው እንደሚችል ግልጽ ባልሆነልኝ ሀብትና ገንዘብ ክምችት ላይ ነው። ፍቅረ ነዋይ ገዝቶን እሱን ማምለክ ይዘናል። ግድ የላችሁም፣ የዚያ የጅል እረኛ ነገር ሳይደገም አይቀርም። እኔና መሰሎቼ ብዙ ስንጮህ ከረምን። መጮህ ልማዳቸው ነው ተብለንም በተለይ አሁን ሰሚ ጆሮም አጣን። አዳሜ የጆሮ ታምብሩን በጡጥ ወጥፎ በስጋ ገበያ ሩጫውን እያቀለጠው ይገኛል። መልካም ሩጫ። እረኛውስ በመንደርተኛው ሊዝናና ነው ያን በጎችን ቀበሮ ፈጁብኝ ኑና አስጥሉኝ በማለት ካንዴም ሁለት ሶስቴ ውሸቱን አላግጦባቸው ሲያበቃ በመጨረሻው ቀበሮዎቹ መጥተው በጎቹን ሲገሸላልጡለት የእውነቱን ቢጮህ የሚሰማው አጥቶ ባዶ እጁን ወደ ቤቱ የገባው። የኔን መሰሉ ጮት ግን የምር ነበር፣ አሁንም የምር ነው። ነገ ቤቴ ይቃጠላል ብያለሁ ያለችው ያችብድም ምንም እንኳን አቃጣይዋ ራሷ ብትሆንም የሰጠችው ማስጠንቀቂያ ግን ችላ ሊባል የሚገባው አልነበረም። እንግዲህ አውቆ የተደበቀን ምንም ማድረግ አይቻልምና ነገ ምን እንደሚያመጣብን በትዕግሥት መጠበቅ ነው። የሚወራውና የሚደረገው ሁሉ የውሸትና ህልም እልም ቢሆን ደስታችን ወደር ባልነበረው፣ ግን ኢትዮጵያን የተጠናወታት ያጋንንት መንጋ ልክ እንደ ውሃ እያሳሳቀ መርከቧን ሊያሰጥም ተቃርቧል። ዲያብሎስ በተፈጥሮው መለኛ ነው፣ እጅግ ሲበዛ ብልጥ ነው። የሚልክብህ ሰው ካንተ ልኬት በጥፍ ይበልጣል፣ በእውቀትም በስልትም በሸርና በተንኰልም። የማይረባ ሰው ቢልክብህ በቶሎ እንደሚሸነፍና ከዓላማው እንደሚናጠብ ጠንቅቆ ያውቃል። ስለሆነም እንደ ምሳሌ ነው የምልህ፣ ጳጳስ ከሆንክ ፓትርያርኩን፣ ቀሲስ ከሆንክ ሊቀ ጳጳሱን፣ ዲያቆን ከሆንክ መርጌታውን፣ ባለቢኤ ከሆንክ ባለማስተሩን፣ ባለማስተርስ ከሆንክ ባለፒኤችዲውን አሰልጥኖና አሰይጥኖ ይልክብሃል። ያኔ ባፍዛ ደንግዝ ትተበተብና ጸጥ ረጭ ስትልለት ያሻውን እንድትሆንለት ያደርግሃል። የመጨረሻህ መጨረሻ ግን የእርሱን መንግሥት ካለ ተቀናቃኝ መውረስ ነው። በኢትዮጵያ እየሆነ ያለውም ይኸው ነው። አጅሬ ሁሉንም በቁጥጥሩ ሥራ አድርጎ ኢትዮጵያን ጢባ ጢቤ እየተጫወተባት ነው። እኛም ተባባሪዎቹ ሆነናል። ባለቤተ ክርስቲያንም በለው ባለቸርች፣ ባለመስጊድም በለው ባለምኵራብ፣ ያፌዘኛና አስመሳይ ተንከሲስ በፍቅሩና በቡገታ በተገኘ ንዋዩ ያላማለው የለም። የሰው ሁላ መፈክር ከግራኝ አህመድ አብይ አመራር ጋር ወደፊት ንቅድሚት ፋልዱረቲ ሆኗል። መንጌና መለስ ዘርተካን ይበሉ። ወያኔ አልሞትኩም ብላ ትኩራራ። ፈጣሪዎቹን ሳይቀር የማይምር እሳት ልጅ ተክታ ይኸውና ለሌሎች በቆፈረችው ጥልቅ ጉድጓድ ራሷም ሰተት ብላ እየገባችበት ነው። ጋሽ ጸግሽ ጨርሶታል። አባቴስ ወንድ ወለድኩ ይበል ወለድኩ ይበል ይልቅ በቃ በምላሱ እሚያመረቃ ወኔው ባረቄ እሚነቃ ልቡን በቧልት እሚደቃ በማለት ለማንኛውም የሚባለው ሁሉ ውሸት በሆነልን እንጂ እንደሚባለውማ በግብፅ ፊት አውራሪነት ያልጠነሰሰና ያልተጠመቀ የእንክርዳድ ጠላና ያልተጣለ የመከራ ጠጅ የለም። የቀረን በጀመርነው በነገድና በጎሳ እንዲሁም በሃይማኖት ጎራዎች ተከፋፍለን በየዳሳችንና በየአውራጃ አውራጃችን ድግሱንም መቆምቆም ብቻ ነው። ቤኒሻንጉልና መተከል ወደ ሱዳን ሊገባ ነው። ጋምቤላ እና አካባቢው ወደ ደቡብ ሱዳን ሊጠቃለል ነው። ስማ ዝም ብለህ እንግዲህ ኦሮሞው በኦሮሙማ ፍልስፍና የቻለውን ያህል ከኢትዮጵያ ግዛቶች ቦዳድሶ ያንኑ አሜባ የሚመስል ካርታውን ሰርቶ ለዓለም አቀፍ ጸረ ኢትዮጵያ የኢሉሚናቲ ኃይላት በማቅረብ የይመችህ ጎ አሄድ የሚል ፈቃዳቸውን ለማግኘት ዝግጅቱን አጠናቋል። በዚህ ሂደት ግን ሶማሌንና አፋርን በተወሰነ ደረጃ ኦሮሞማው ይውጣቸዋል። ከሚተርፉ የአፋርና የሶማሌ ክልሎች የተወሰኑት ወደ ሶማሌና ኤርትራ ይጓዛሉ። ደቡብ በኦሮሞማ ከተበላ ቆየ። ሐረርና ድሬዳዋም እንደዚሁ። ፌዴራል ተብዬው መዋቅር በኦሮሞማ ከተሰለቀጠ ሦስት ዓመታትን ደፍኖ ወደ አራተኛው እየገሰገሰ ነው። ከፈለክ የየመሥሪያ ቤቶቹን ግብብዳ ሹማምንት ታዘብ፣ ተላላኪ ምስለኔዎችህን ትተህ ባለሥልጣኑ ሁሉ ከድሪባ ጉሬምሳ እስከ ጫልቱ መገርሳ ያለው ያው አካሪ ኦሮሞና አፍቃሪ ኦሮሞማ ነው። ከሃጎስ ወልዳይ እስከ አብረህት ደበሳይ ወያኔዎች እንደነበሩት ማለት ነው። በዘመነ ትህነግ ኢትዮጵያ በስም እንጂ በተግባር ከጠፋች ቆየች። ስም ደግሞ በቀላሉ አይሞትም። ትግራይ በጦርነትም በረሃብም ከአማራ ጋር ባለግርጭትም አከማሌ ስለሆነች የኦሮሞማ ስጋት አትሆንም። የዝሆኖች ጠብ ለሳር ቅጠሎች እንደሚተርፍ ሁሉ የሆዳም ልሂቃን በራስ ወዳድነት ላይ የተመሠረተ ግጭትና ቅራኔ ለተራው የትግሬና አማራ ዜጋ የህልውና ችግር ደቀነበት። እንደሚሰማው እንዲያውም ከፊል ትግራይ ወደ ኤርትራ ተሽጦ ታላቋ የምስራቅ አፍሪካ ሲንጋፖር ማናት ኤርትራ በአዲስ መልክ ትመሠረታለች። አማራ ከኢሱና ከአህመድ ግራኝ የምትሰጠውን ቅንጥብጣቢ ግዛት ይዞ እንደ ልማዱ በኦሮሞ ማሽከሮች በናገኘው ተሻገር የማይቀርለት ሞቱን ያስተናግዳል። አረቦች በአራቱ ማቅጣጫ ይገባሉ። በፈራረሳቸው ኢትዮጵያ ላይም ይሰለጥናሉ፣ ይምነሸነሻሉ። በአትክልት ተከላ፣ በመንገዶችና በቤተ መንግሥቱ ውበት እንዲሁም በመናፈሻ ስፍራ ግንባታ ሥራዎች የተለከፈው ሰውየውም የማስመሰያ ካባውን አውልቆ የሎሌነት ተልእኮውን በድል በማጠናቀቅ ወደ መጣበት ይመለሳል። የተሳሬው እንደዚህ እንደሆነ ይወራል። እንደ ሚስቴ አውለኝ ብሎ መጸለይ ታዲያ አሁን ነው። ሱሉስ ባዛውር ብለህም ጸሎትህን አዳብለው። አንድ ባል ከቤቱ ውጭ አመሼም በል በጣም አመሼ። ያኔ ሚስት ምን ታስባለች? እናት የሆኑ ጥሩ ሚስቶች መኖራቸው ወይም ሊኖሩ መቻላቸው በታዛቢነት ተይዞልኝ፣ አሄሄ ይሄኔ ከዚያች ከእንትና ጋር ዓለሙን እየቀጨ ነው እንጂ ከነዚያ አጋስስ ጓደኞቹ ጋር እየበላ እየጠጣ የቤቱን አስቤዛ ባሸሸ ገዳሜ ሊጨርስ ነው እንጂ በማለት ትብሰከሰካለች። እናትስ? እናትማ ወይኔ ልጄ ከአንዱ ጋር ተጣልቶ ገድሎብኝ ቢሆን ነው እንጂ አውሬ በልቶት ቢሆን ነው እንጂ አደናቅፎት አንዱ ጉድባ ውስጥ ወድቆ ቢሆን ነው እንጂ እንዲህ አያመሽም ነበር። ኢትዮጵያም እንደ እናትየዋም እንደ ሚስትየዋም ሳይሆን እንደ ፈጣሪ የሚያስብላት አዲስ እረኛ ይስጣት። ደግሞም አትጠራጠሩ፣ ይሰጣታል። ግን ካለመጸለይ ይቀራልና እንጸልይ። ስንጸልይ ደግሞ ጠፍተው የሚያጠፉ የሃይማኖት አባቶችን አንይ። ሀገርን መቀመቅ የከተተው የእነሱ ውስልትናና ንቅዘት መሆኑን ተረድተን የእኛን ኔትወርክ እናጥበቅ። አዎ ኢትዮጵያ በአሁኑ ወቅት ጭንቅ ላይ ናት። የጭንቀቷ ዋና መንስኤ ደግሞ በአብዛኛው እኛው ዜጎቿ ነን። በሚዘረጋልን ወጥመድ ሁሉ ዘው ብለን እንገባለን። የሰጡንን ሁሉ ሳናላምጥ የምንውጥ እጅግ ብዙ ነን። በዚያም ላይ ሀገራችንና ሕዝባችን ያለንበት ሁኔታ፣ የገባንበት አዘቅት፣ የተሰነቀርንበት የሕልውና አደጋ ፈጽሞ ሊታየን ያልቻልን ዜጎች እጅግ በርካቶች ነን። ተራውን ዜጋ ትተን የሶሪያና የየመን ሀብታሞችና ዶክተር ፕሮፌሰሮች የደረሰባቸውንና እየደረሰባቸው የሚገኘውን መከራና ስቃይ ብዙዎቻችን ማሰብ አንፈልግም። ምናልባት እኛ ያ አይነቱ አደጋ አይደርስብንም ብለን አስበን ሊሆን ይችላል። ግን ስህተት ነው፣ ይደርስብናል። እኛ ምን ወይም ማን ስለሆንን? የእልቂት ጥሩምባ በየደጃፋችን እየተነፋ እኛ ግን ምንም ቆም ብሎ አያስብም። ቀጣሪው ተቀጣሪውን አስታውስም። ሁሉም እንደ አቃቂ የጋሪ ፈረስ ዓይኑን ሸፍኖ በልቶ የማይጠረቃ ከርሱን ለመሙላት ሲሮጥ ይውላል ያድራልም። በተናጠል ሩጫ የትም እንደማይደረስ የገባን በጣም ጥቂቶች ነን። ሀገር በጦርነት ንዳድ ብትቆላ፣ ወገን በኑሮ ውድነት ቢጠበስ ማንም ግድ አይሰጠውም። ዳኝነት ተዛብቷል፣ ፍትሕ ዐይኗ ጠፍቷል። የሀገርና የወገን ፍቅር ተሟጦ ገደል ገብቷል። በቃኝን እረስተናል። በእውነተኛው ገቢያችን መኖር ካቆምን ብዙ አስርት ዓመታት ተቆጥረዋል። ባጭሩ አውሬ ሆነናል። ሞልቶ የተረፉ ዜጋ በየሳምንቱ አውሮፓና አሜሪካ ሻንጋይና ዱባይ የሚያደርገው ሽርሽር እንዳይጓደልበት ሲል በዚህ መከረኛ ሕዝብ ላይ የሰማይ ስባሪ የሚያህል የኑሮ ሸክም ይጭንበታል። በዚህም ሳቢያ የ200 ብሩን የ5 ሊትር ዘይት 700 የ2000 ብሩን የ1 ኩንታል ጤፍ ዋጋ 5000 ብር በላይ የ200 እና 300 ብሩን የ1 ኪሎ ስጋ ዋጋ 700 እና 800 ብር የ10000 ብር ኮርማ በሬ እስከ 150000 ብር እና ከዚያም በላይ የ40 እና 50 ብር ምስር ወይም ክኩን 110 ብር ሲያደርግ ቅንጣት አይዘገንነው። ነጋዴው ዕቃውን የሚሸጠው ለምስኪን ደሃ ኢትዮጵያዊ ሳይሆን የህዋ ከህዋ ለመጡ ልዩ ፍጥሯን ወይም ለሮኪፌለርና ለቢል ጌትስ ቤተሰቦች ሳይመስለው አልቀረም። ይህ ኑሮ ውድነት ብቻውን የአርማጌዶን ጦርነት ሊያስነሳ ይችላል። ባለንበት ዳይሜንሽን ምግብ ካልበሉ ልብስ ካልለበሱና መጠለያ ቤት ካላገኙ አይኖርማ። ሀገራዊነት የሚጀምረው እንግዲህ ከዚህ ነው። አንዱ ተንቀባሮ የኖረ ሌላው ወንድሙ በርሃብየትን ጥራወዘ የጋራ ሀገር የሚባል ነገር ሊኖር አይችልም። ሥራ መያዙ ይቅርና በማንነቱ ምክንያት አንዱ እየተሳደደ ባለበት ሲገደል፣ ሌላው ግን በሻማና በጧፍ እየተፈለገ ለሹመትና ለጥቅም ሲታጭ እያየን የወል ሀገር በችግሯ ጊዜ እኩል ልንደርስላት የሚገባን የጋራ ግዛትና ድንበር አለን ማለት አንችልም። አንዱ እውነተኛ ልጅ ሌላው የእንጀራ ልጅ ሆኖ በሀገር ላይ አንዳች ነገር ቢፈጠር ደግሞ ማንም ለጦርነት አይሰለፍም። ይህንን ገሃድ እውነት በቅርብ እናያለን። ሲሞቅ በማንኪያ ሲቀዘቅዝ በእጅ አይሠራም። ሞኝነት ድሮ ቀረ። ለሁሉም እኩል የሚያስብና የሚጨነቅ መንግሥት ያለመኖሩ ችግር ለዚህ ዐይነቱ ማኅበረሰባዊ ምስቅልቅል እንደ ዳረገን ግልጽ ቢሆንም ሕዝብ ከመንግሥት ተሽሎ የሚገኝበት ሁኔታ ካልፈጠርን የያዝነው መንገድ ወደ ገደል የሚከት ነው። ለማንኛውም የፊታችን ወጀብ ብዙ ሳይጎዳን እንዲያልፍ ጠንክረን እንጸልይ። ልብ ይስጠን፣ ከሆዱ ቀነስ ያድርግልን፣ ደግሞም በቃችሁ ይበለን። በስነ ቃል እንደ ጀመርን በስነ ቃል እንሰነባበት። ወይ አንቺ ክምሬ አለሁኝ ብለሻል፣ አላወቅሽም እንጂ በቁምሽ አልቀሻል። ሚስጥሩን እናንተው ድረሱበት ሲል መልእክቱን ይቋጫል።
አድማጮቻችን ከዝቀጥለን ስለ ኮቪድ-19 ክትባት ማስታወቂያ እናስደምጣለን። አብረን ከታተል
Nu kan vi vaccinera oss mot covid-19. Vaccination är det effektivaste sättet att undvika att bli allvarligt sjuk eller att dö i covid-19. Vaccinationen är kostnadsfri och erbjuds till alla som är 18 år eller äldre. Välkommen att boka tid i appen Alltid öppet eller med hjälp av vår telefontjänst på telefonnummer 08 428 429 30. Aktuell information om hur du bokar tid hittar du på 1177.se. Hälsningar 1177 Vårdguiden, Region Stockholm.
can now vaccinate ourselves against COVID-19. Vaccination is the most effective way to avoid becoming seriously ill or dying as a result of COVID-19. Vaccination is free of charge and is offered to everyone aged 18 years and above. Please make your appointment using the Alltid Öppet app or by calling our telephone service on 08-428-42920. Updated information about how to make your appointment is available on 1177.se. With kind regards, 1177 Vårdguiden, Region Stockholm.
ስለ ክትባቱ የመጣልን መልእክት በሱዳንኛና በእንግሊዝኛ የተጠናቀረ ነው። በአማርኛ አልተዘጋጀም። እንግዲህ እንን ምናልባት ወደፊቱ በተራ ሁኔታ ላይ አስተካክለን ለመቅረብ ሞክራለን። ዋናው መልእክቱ ግን ያንዳንዱ ሰው በመልእክቱ ወይም ጥሪው የክትባቱ ቀን ደርሶ በሚጠየቅበት ወይም በጥሪው በሚደርስበት ጊዜ መታችሁት ክትባቱ ወሰዱ የሚል ነው። ምናልባት በዚህ በሽታውን ጉዳይና የምርፊው ጉዳይ በተለያየ ትርጓሜ የተሰጠ ህብረተሰቡን የሚያዋይ ስለሆነ ከዛ ትርጣሬ ሰው ነፃ እንዲሆን ለማሳሰብ የተዘጋጀ ነው። እና በተሰጠው ማስተዋቂያ መሰረት ክትባቱን አድርጉ ነው የሚለው። እንግዲህ ሁላችንም ባለን ኃላፊነት መሰረት ለህብረተሰቡን በሽታው እንዳናስተላልፍ ካለብንም እንዳይኖርብንም ለመከላከል ይሄንን የተሰጠው ማስተዋቂያ እና ስረጫጭ ሌሎችም ችግር አለባቸው ካሉ ማን እንደሚያነጋግሩ ማስተዋቂያ ለተነገረው በቴሌፎን በመጠቀም መልእክቱ ማስተላለፍ እንችላለን። በሚቀጥሉ ሳምንቶች ሁሉ ይሄ መልእክት ይደመጣል። ለረጅም ጊዜ ወጣ ነው። እስከዛው እንግዲህ ሁላችንም በጥሩ መሰረት ምላሽ እንስጥ። ለመቀጠልም አንድ ሌላ መልእክት ኖረናል። መልእክቱ ከአማራ ሚዲያ ማዕከል የተላከ ነው። በመረሾ ግን አማራ ድርጅት የሚመራውና የአማራ ሚዲያ ማዕከል ለማሳደግ ቴሌቶን የገንዘብ ማሰባሰብ ዝግጅት የፊታችን ቅዳሜ ይካሄዳል። የአማራ ሚዲያ ማዕከል የህልውና ማስጠበቂያ ጥሪ ማሰሚያ ሆኖ እያገለገለ የሚገኝ ሲሆን የማስተማሪያ መድረክም ነው። በመሆኑም በጎጠኞች ቡድኖች የተከፈተውን የስነ ልቦና ጦርነት ተመጣጣኝ የሆነ ምላሽ የመስጠት ብቃቱን በይበልጥ ለማሳደግ እያንዳንዱ አማራ የሚጠበቅበትን ድርሻ እንዲያበረክት ጥሪ ቀርቧል። አማራ ሚዲያ ማዕከል በኢትዮጵያ ውስጥ ሆኖ የሚንቀሳቀስም ነው። የእርዳታ ማሰባሰቢያ ፕሮግራም በመለከት ማለትም በፊታችን ቅዳሜ በሱዳን አቆጣጠር ምናልባት በ17 ሰዓት ወይም ከ11 ሰዓት በኢትዮጵያ አቆጣጠር የሚጀምር ይሆናል። ከአማራ ሚዲያ ማዕከል የሚተላለፈው መልእክት በኢትዮ ፓትሪዮት ድረገጽና በሌሎችም ድረገጾች የሚለጠፍ መሆኑን ከወዲሁ እንገልጻለን ይላል አማራ ሚዲያ ማዕከል። አድማጮቻችን ከዚህ ቀጥሎ ነው ዩቲዩብ ጊዜ እንሸጋገራለን። የዛሬው እንግዳችን የከፋ መከራና መስዋዕትነት እየከፈለ ያለውን አዲሱን ትውልድ ይወክላል። በተለይም የአማራ ወጣት በዛሬው ኢትዮጵያ ያለውን እይታ ያጋራናል። የማንነት ችግር አዲሱን ትውልድ ግራ ካጋባ ብዙ አመታት አስቆጥሯል። በመሆኑም በመሰረቱ የጠፍቶበት ልቡን ማዶ ካሸፈ ተቆይቷል። ሰፊውን ማህበረሰብ የሚሸፍን ትውልድ የስሳዎቹ አብዮት ያስነሳውን ትውልድ ሲረግምም ይደመጣል። አገይቷ ላለችበት ቀውጢ ጊዜም ተጠያቂ ያደርጋል። ከዚህ የብሔርተኝነት ጥያቄና ፋቂነት ከነበረው ትውልድ ጋር አብሮ የተቀበረ ጉዳይ አለ። ይኸውም ያ ትውልድ የዓላማ ሰው የሞላበት ነበር። ወያኔም ሆነ በተለኛው መንጋ ያገዛዝ ዘመን ወጣቱ በፍርሃት አቆፋዳ ተሸብቦ እንደኖር ተደርጓል። ኢትዮጵያዊነትን ያስረሳቸው ብዙዎች ናቸው። የአየር ላይ ተንሳፋፊው ትውልድም ተበራክቷል። ህሊናው ግድም አይለውም ተበራክቷል። ተስፋው በራሱም ሆነ በአገሩ ላይ ተማጠጠበት ብዙ ነው። በዚህ ሁኔታ ላይ ብንገኝም ተስፋ ሰጪ ጭላንጭልም ይታያል። የሚታየውም የትግል መነሳሳት ኢትዮጵያን ሊታደጋት ይችላል ወይ? ለዚህ ከባድ ጉዳይ መልስ ላናገኝለት እንችላለን? በዛሬው ዕለት ከዚሁ ጋር በማያያዝ የአማራውን ህልውና ትግል መዳረሻ አስተንወያያለን። እንግዳችን ወጣት ልበል ወይም አቶ አንተነህ በገላይ ይባላል። ይስማሃል?
አዎ ይስማል።
እስቲ ትንሽ ድምጽህን ከፍ አድርገውና እስቲ እሺ ይስማል። ደና ከፍ አድርገው። እንግዲህ ነው የወጣቱ ትግል አካል ነህ፣ በዛም ውስጥ አሻራ ጥለሃል ከሚለው የማስተዋወቅ ባሻገር ሌላም አንተ የምታክለው ካለህ ትጨምርበታለህ። ያው በዛሬው ዕለት እንግዲህ የኢትዮጵያ አንድነት ሬዲዮ ባደረገልህ ጥሪ መሰረት በሰዓቱ መገኘትህ በራሴም በአድማጮችምና በዝግጁ ክፍል እያመሰገንኩኝ ወደ ዩቲዩብ እንሸጋገራለን። የማስተዋወቁ ነገር በዚህ ባጭሩ ምናቆመው ከሆነ ጥሩ አለበለዚያ አንተ የምትጨምርበት ካለ አብረህ ትጨምራለህ ማለት የሚለውን ነገር። በቀጥታ ግን የኔ ጥያቄ የሚሆነው ይሄንን በአዲስ ትውልድ በመከራ ተወልዶ የመከራ ሞት እየሞተ ላለው በተለይ አማራው ከድህነት ድንቁርና በሽታ ማላቀቅ ነፃ የሚያደርገውም ኃይል አላገኘም፣ ከሞቱም የሚያድነው አላገኘም። እናንተ በዚህ ትግል ውስጥ ብዙ ሰራም ደሃልና አማራውን ከጨርሶ መጥፋት ማዳን የሚቻለው ምን ተግባር ሲካሄድ ነው ትላለህ? እስቲ በዚህ ዙሪያ ላይ ያለውን የብሔር ጥያቄ ዋነኛ ቅራኔ ቅርጽ ሆኖ ኢትዮጵያን እየናጣ ስላለ በዚህ ዙሪያ ላይ የአማራውን ሁኔታ ብታብራራልን መስመሩ ያንተ ነው።
በጣም ጥሩ። ቅድሚያ ለተደረገልኝ ግብዣ እጅግ አመሰግናለሁ። ስለኔ ማንነትም ገልጸዋል፣ ብዙ ማለትም አያስፈልግም። ሰርቶ መገኘት እንጂ ስለ ራስ ማንነት ብዙ ጊዜ ማውራት አያስፈልግም። አማራ ነኝ። እንደማንኛውም አማራ ላይ የሚፈጸመው በደል ተፈጽሞብኛል። በቦታው ስላልተገኘሁ አልተገደልኩም። በቦታው ስላልተገኘሁ አልተፈናቀልኩም። በቦታው ስላልተገኘሁ አልተዘረፍኩም። በቦታው ስላልተገኘሁ አልተሳደድኩም እንጂ እንደ ማንኛውም አማራ የጥቃት ሰለባ ነኝ። አማራን በማንነቱ በብሔሩ የማጥፋቱ እቅድ ውስጥ እኔም አማራ በመሆኔ የዛ ሰለባ እንደሆንኩ አድርጌ ነው የምቆጥረው። ይህንን ካልኩ አማራ ነኝ የሚለው በቂ ነው እና ሰርተን ስራችን ሲገልጸን ማንነታችን ሲገለጽ በስራችን ሲመሰክር ያኔ ማንነታችን ይታወቃል በሚል ነው የማምነው። ብዙዎቹ ለግል ስብና ስለሚንቀሳቀሱ እና እየተጠለፉ በጥቅምና በተለያዩ ነገሮች እየወደቁ ለትግሉ የሚሰጡት ዋጋ ደካማ በመሆኑ ነው ብዙ ጊዜ ራሴን እንደዚህ ነኝ ብሎ ይህን ተምሬያለሁ ብሎ መግለጹ ላይ ብዙ ጊዜ የማልሰጠው። ይህን በማለት ጥያቄ ስሻገር አሁን ከሚፈጸምበት አማራ ላይ ከሚፈጸምበት ማናቸውንም አይነት ዘር ማጥፋት፣ የተቀናጀ ዘር ማጥፋት፣ በኢኮኖሚ ማድቀቅና ማፈናቀል፣ አጠቃላይ ብሔራዊ ቀውስ ውስጥ ገብቶ ያለበት ሁኔታ በምንም አይነት መንገድ እየወጣ አይደለም። ከእለት ወደ እለት እየተባባሰ ትግሉም እየተጠለፈና የትግሉ ውስጥ የጀመሩትና ያቀጣጠሉት ሰዎችም በግል ጥቅምና በስልጣን እየተጠለፉ የአማራን ሕዝብ መያዣ እያደረጉ አንዳንዶች መጠቀሚያ፣ አንዳንዶች ለስልጣን ማግኛ፣ አንዳንዶች ለመታወቂያና ለዝና፣ አንዳንዶች ይሄን አደረግኩ ብሎ ለመመጻደቂያ እየተጠቀሙበት ወገናችን ዋጋ እየከፈለ በጅምላ እየተቀበረ በቀስት እንደ እንስሳ እየታደነ ያለበት ሁኔታ ነው። ከተሞች እየወደሙ ነው እና አባቶቻችን አያቶቻችን የመሰረቷቸው ከተሞች እስከ መውደም ደረጃ ደርሰዋል። ይህም መውደሙን ብቻ ሳይሆን እውቅና የሚሰጠው አካል ጠፍቶ ምንም እንዳልተፈጠረ መሪነን የሚሉት የሽብር የህወሓት ፍልፍሎች የህወሓት ስልጡኖች እያፌዙብንና እየቀለዱብን ይገኛል እና አማራ ከዚህ መውጣት የሚችለው አሁንም ደግሞ የምናገረው አገር ውስጥ የሚጀመረው ትግል አገር ውስጥ የሚደረገው ነገር በሙሉ እስካሁን ላይ ያለው አማራን ካለበት የተወሳሰበ ችግር ሊያወጣ አይችልም። አማራ ከተወሳሰበበት ችግር ሊወጣ የሚችለው በውጭ ሀገር የሚኖረው አማራ ነኝ ባይ ምሁሩ ኢሊቱ በተለያዩ ተላላቅ ተቋማት በዩኒቨርሲቲዎች በአለም አቀፍ ዩኒቨርሲቲዎች በህግ በአለም አቀፍ ግንኙነት በስነ ሀብት በኢኮኖሚክስ ምሁር የሆኑ ብዙ አያሌ አማራዎች አሉ። እነዚህ አማራዎች የሌሎች የጸረ አማራዎች የእውቀት ምንጭ፣ የገንዘብ ምንጭ፣ የአደረጃጀት ምንጭ፣ የሰው ሀብት ምንጭ በመሆን ከማገልገል ወጥተው ራሳቸው ለአማራ አማራ ያለበትን ችግር እንዴት አድርገን እናወጣው ብለው በመቀየስ ራሱን የቻለ የፖለቲካ ፓርቲ አደረጃጀት በመፍጠር ህዝቡን ወደ አንድ አቅጣጫ በመብራት የትግሉ አቀጣጣይ በመሆንና ህዝቡን በመብራት ለህይወቱን እየገበረ ያለው ህዝብን የጊዜያዊ ፈጣን የሆነ መረጃ እየተደረሰ ያለው መረጃ የትግል መስመሩን የጠራ የትግል መስመሩን በማስያዝ ህልውናውን ማውጣት ይቻላል። ግን ይህንን የጀመረ አንድም አካል የለም። በተለያየ ሚዲያዎች እኔን ጨምሮ ብዙዎቻችን እናወራለን፣ ብዙዎቻችን እንተርታለን፣ ብዙዎቻችን እንተርካለን። ግን የመፍትሄው አካልም መጠቁሞ ራስን ማራቅ፣ ራስን ከጀርባ መሆን ወይንም ደግሞ ተመሳስሎ ከይሉኝታ ነጻ ለመሆን ወይንም ደግሞ ነጥብ ላለመጣል አገር ቤት ላለ መመላዘስ እንዳይቆም አገር ቤት ያለ ንብረት የማይረባ ንብረት እንዳይወረስ ወይንም ደግሞ ይሄን አለ ተብዬ ለምን እንትን ውስጥ በጥቁር መዝገብ መዘገባለሁ እያለ ወገኑ ሲያልቅ መጨረሻ እሱም ወገን አልባ ነጻነት የሌለው እና በየዓለሙ ተሳዳጅ ማንነቱን ያጣ ህዝብ ልካውን እንደ ኩርድ ህዝቦች የመሆኑን ሁሉ ረስቶ አጠቃላይ እንደውም ይባስ ብሎ ለዚህ ለጸረ አማራው ጨፍጫፊ ግብአት የሚሆንና አንዳንዴ መከታና ጠበቃ የመቆም አዝማሚያ ይታያል። እና ይህን ሁሉ አቁሙ አማራ ያለውን ነባራዊ እውነት በመንገድ ለአማራው ነባራዊ እውነት ራስን መዋሸት፣ ራስን ማታለም፣ ማስመሰል የሌለውን ነገር አለ ብሎ መናገርን አቁሞ ትክክለኛ አጀንዳ በመፍጠር ትክክለኛ አደረጃጀት በመፍጠር ትክክለኛ የፖለቲካ ፓርቲ ግንቦት ሰባት፣ ኢዜማ፣ ዛሬ በአንድነት ስም የተቀላቀሉት በአማራው ገንዘብ፣ በአማራው እውቀት፣ በአማራው ስንቅና ቀለብ ቋጣሪነት የተደራጀው ዛሬ ጸረ አማራ ሆኖ ነው እየሰራ የሚገኘው እና ኢዜማን ግንቦት ሰባትን እነ ብርሃኑ ነጋን ያቋቋመ አማራው ነው። የእውቀት ምንጭ የሆነ አማራው ነው። የገንዘብ ምንጭ የሆነ አማራው ነው። እና ግንቦት ሰባት ፓርቲ ሆኖ ተቋቁሞ እዚህ የደረሰውን አማራው ለምባቀኝነት ለአማራ አማራን ካለበት ቀውስ በማውጣት አማራን ህልውና በማረጋገጥና በመታደግ ኢትዮጵያንም ከመፍረስ ለመታደግ የሚያስችል አደረጃጀት መፍጠር አለመቻሉ ከተጠያቂነት ከገዳዮች ከጨፍጫፊዎች የበለጠ በትውልድና በታሪክ ተጠያቂ ይሆናል ባይነኝ። የትውልድ እና ሊወጣ የሚችለውም እንደዚህ አይነት አደረጃጀት ሲጀመር ነው። ምክንያቱም አገር ውስጥ ያለው ይሄ ጸረ አማራ መንግስት አንተም እንደምታውቀው አቶ ተቆላ የሰለጠኑበት ጥርሳቸውን የነቀሉበት አደረጃጀትን ማፍረስ አደረጃጀትን አስመስሎ መፍጠርና መጨረሻ ህዝቡን ከሰበሰቡ በኋላ መበተን ወይንም ደግሞ ከነሱ እውቅና ውጭ የተፈጠረን አደረጃጀት ሰዎችን አስርጎ በማስገባት መበታተን እንዳይደማመጥ እብሪተኛ በማድረግ መደማመጥ እንዳይኖር መከባበር እንዳይኖር ለዓላማ ጽናት የቆሙትን ሰዎች በማሳጣትና እስከ ማስገደልም በመድረስ መበታተን ጥርሳቸውን የነቀሉበት ኤክስፒሪንስድ ያደረጉት ባለሙያዎች ናቸው። እና አገር ውስጥ የሚደረግን አደረጃጀትም ሆነ የሚዲያ ማናቸውንም ነገር ከጸረ አማራው አደረጃጀት ጸረ አማራው መንግስት ነፃ የሆነ አንድም ነገር ስለሌለ በውጭ ሀገር ላይ የሚፈጠር አደረጃጀት ከየትኛው ተጽዕኖ ነፃ በሆነ በሚኖርበት ለምሳሌ በአሜሪካን ብንወስድ በአሜሪካን ሀገር ህግና ደንብ መሰረት እውቅና ያለው አደረጃጀት ተፈጥሮ የሚዲያ ተቋማትን ገንብቶ ለህዝቡ ያለውን ሁኔታ በማስተማር ህዝቡ ወደ አደረጃጀቱ ምን አይነት ትግል መስመር እንደሚከተል ምን ማድረግ እንዳለበት ትግሉንስ እንዴት አሸንፎ እንደሚወጣ ህልውናውን እንዴት እንደሚታደግ ለወገኑ እንዴት እንደሚደርስ ማስተማር ካልተቻለ ይሄ የሚባለው ተረት እግዚአብሔር ቃል የገባለት ሀገር ነው በዚህ ወጥቶ በዚህ ወርዶ የሚባለው ያፈዛ ድንግዝ ተረት ይሆንና አማራ ይጠፋል ማለት ነው። እና በዚህ መልኩ ነው የምረዳው አቶ ተቆላ።
በጣም ጥሩ። አዎ፣ በመሰረቱ አንድ ህዝብ ጠላቱን ካላወቀ ለመደረጃጀት ማስፈላ አስቸጋሪ ነው የሚሆንበት። እንደው ካነሳው እንትን ለማከለ ያለና ጥያቄም መልክ ሊሆን ይችላል በባህር ዳር ባለፈው ጊዜ ኢዘማ ጸራማራ ድጅት ሞሩ እየታወቀ ብዙ በደሎች ነፈጸሙ ስብስቦች ማለት እየታወቀ ግን ስብሰባ አድርገው ሳስጨፍሩ ነበር በመድረክ ላይና አማራው በእውነቱ እንደው እንትን ጠላቶቹን አላወቀም የሚለውን እርግጥ ወጣቱ ማአት እንቅስቃሴ አርጓል መስዋዕት እንደሚያስከፍል ግንባሩ ሰጥቶ በዛ አካባቢ ብዙ ጀግነት የተሞላበት ትግል አድርጓል ግን እዛ ነው ያህል ግን በነብይ አደና አስተናጋጅነት የአማራው ጠላቶች እንደፈለጋቸው ሲንሸራሸሩበት ይታያልና የራሱ የአማራው መደራጀት ክፉኛ ከሚወረብሩት አንዱ ክፍል ይመስለኛልና አገዛዙም ያው ገንዘብ እየሰጠ ያማራውን ክል ተብዬ ውስጥ የሁሉም ሰዎች መንሸራሸራ ክፍት ቦታ ነው የትም ቦታ ዛሬ በኦሮሞ አካባቢ በሚባለው ማንም ዝራ የለም ማንም ከኦነግና ወይም ከኦፒዲዮ በስተቀር ከብልጽግና በስተቀር ለቦታ አይከንም ሶማሊያም ቦታ የትም ቦታ ዛሬ ኢትዮጵያ ሽርሽር የሚደረገው ግድያ የሚፈጸመው እንደፈለጋቸው ህዝቡን የሚከፋፍሉት አማራው ውስጥ ብቻ ነው እና ይሄ በጣም ልብ ያደማል የመሪ ጦት ነው ያማራው ጦት እንደሆነ እንዳስቀመጥከው ነው አደረጃጀታችን መለወጥ ይኖርበታል ማለት ነውና አንዳንድ ጊዜ እንደውሳስበው አማራው እንኳን መብራት ታጣው ጠፋብኝ ለማታጣው ብሎ እንደመብት ሊጠይቅና ፀሐይን በሰፌድ እንኳን ቢጋሩዱበትም የሚተነፍሰውንም አየር በማራገብ ቢከለክሉትም ደንታ ማይሰጡ አርገውን የሚያውታሉና ይሄንን ጉዳይ በእውነቱ አማራነን የሚባሉት ስር ነቀል የሆነ አሳሰብ ለውጥ ማድረግ አለባቸው መስለኛል በትክክል ያስቀመጥከው እስቲ ወደ ሁለተኛው ደግሞ ጥያቄ ልሰድና አሁን የሚሆኑ አማራውን
ይችጋን ሐሳብ እንደው
እሺ
ታካለ አንድ ህዝብ በኢኮኖሚ አንድ ህዝብ ሊሆን ነው ሲጠፋ መጀመሪያ ባህሉ ቅርሱ ማንነቱ ሃይማኖቱ እንዲረክስ እንዲዋረድ እንዲጠፋ እየተደረገ ከዛ መሪ አልባ ነው የሚደረገውና መሪ አልባ ከተደረገ በኋላ በኢኮኖሚ እንዲደቅ ይደረጋል በኢኮኖሚ የደቀቀ ህዝብ ለምንም ነገር ተገዥ ነው የሚሆነው በኢኮኖሚ የደቀቀ ህዝብ በማህበራዊ ቀውስ ውስጥ በተደጋጋሚ ማህበራዊ ቀውስ ውስጥ በተከታታይ አመታት ውስጥ የተፈጸመበት ህዝብ ግራ ይጋባል መሪ ያስተማረው በባዶ እግሩ እየሄደ ያረሰ ግብር እየከፈለ ለሀገር እየተዋጋ እየተዋደቀ ያስተማረው ምሁር አዳሪ ሆኖ ካጥፊዎች ጋር ሲወግንበት የሚነግረውና የሚያስረዳው ከሌለ እንደዛ አይነት ሁሉ አገልጋይ ሆኖ ይጠፋልና ኢዜማም አማራ መሪ አልባ ነው አማራ መሪ ተብሎ የተቀመጠለት አማራን ለማጥፋት ጸረ አማራ የሆነውን ህገ መንግስት ለማስፈጸም የተቋቋመው ባዴን አማራን ለማጥፋት የተቀመጠ ነውና ይሄንን አማራር እየተጠቀመ ማንንም እየመጣ የሚፈነጭበት ማንንም እየመጣ የሚዘልፈው በተከላይ አማራ መጤ ነው ብሎ ተሳደበ ብዙ ነገሮችን አለ ከዛ ባህር ዳር ላይ ያስጨፈረ ምክንያቱም ስራቶችን ምንም የሌላቸውን ከሌላ አካባቢ ደጋፊዎችን ጭኖ አምጥተው ህዝቡ ጋር ድራማ ይሰራል ምክንያቱም ከዚህ በፊት ታስታውስ አንዳርጋቸው ጽጌ በአማራ ቴሌቪዥን ጋብዘው አማራ የለም ሁሉ ያስባለ ድርጅት ነውና አንድ ህዝብ መልባ ሲሆን የማንንም መጫወቻ ነው የሚሆነው የህዝቡ ቁጥር ምንም ዳዝማተር እዛ ውስጥ አይገባም ምክንያቱም መሪ አልባ ሰብሳቢ አልባ የራሱን መሪ መፍጠር እንዳይችል የተደረገ ህዝብ ማንም እየመጣ የሚፈነጭበት ሲፈልግ የሚሰድበው ሲፈልግ የሚያዋርደው ሲፈልግ ባህሉንና እምነቱን የሚያጣጥልበት የሚደመስስበት ታሪክና ቅርሱ የሚያፈርስበት ይበዛልና አማራም እንደዚህ ነው እየተደረገ ያለው ባውን ሰዓት
ልክ ነው እስቲ ወደ ሁለተኛው ደግሞ ጥያቄ ልውሰድህና መቼም ስለ አዲሱ ትውልድ ብዙ ቀደም ብዬ በመግቢያ ላይ እንደነገር ሸማሳት ሞክሬ ነበረ ያው አንተ በዛው ትውልድ ውስጥ ተካተት ስለሆነ በታሪክ ያገኛችሁት ግንዛቤ ውስጥ ሊሆን ይችላል ዛሬ ኦሮሞ የሚለውን ስያሜ ተቀባይነት አግኝቶ በብዙ በማንኛውም ቦታ ላይ ኦሮሞ በሉን ብለው ሲሉ ያ ህዝብ ሲጠይቅ መባል አለበት ልሁን ያለውን ነገር ማድረጉ ጥሩ ነው ከዛ በፊት ግን ኢትዮጵያን ታሪክ ወደኋላ መለስ ብንል የጋላ ወረራ የሚለው ታሪክ እንዲበሰበስ የጋላ ወረራ የፈጸማቸውን ግድያዎችና በወራ ብቻ ሳይሆን ጭካኔ የተመላበት ከግራኝ አህመድ እንትን ጸረ انت باغيوتان احمد كادرجه بحالا اسو نغير تكتلو يمطاو يغال وررا بزو غفوش فصموال انا يتولد هينن تاريخ يتصوربت يمسلنيال يتونيال شكل اند تفصمبتنا በአሁኑ ጊዜ ይሄንን የኦሮሞ ብሔረሰብ ወይንም ኦሮሞዎች የኦሮሞ ክልል የኦሮሚለውን ነገር አማራው እንደንት ነው የተቀበለው በኦሮሞ አካባቢ ብዙ አማራዎች አሉ ብዙ ሚሊዮኖች 11 ሚሊዮን 12 ሚሊዮን ይባላል መብት የለውም እዛ አካባቢ ኦሮሞዎች ግን በአማራ ተብዩት ክልል በከሚሴ ለምሳሌ 800 ሺህ የማይሞሉ የዞን ተሰጥቷቸው ዛሬ ገዳይና አስገዳይ ሆነው አገሪቷን ያተራመሷት ነው እና ይሄ ከድሮ ታሪካቸው ከድሮ ከጋላ ወራራይ ጋላ ግድያዎች ተብሎ ከሚጠቀሱ በዘመኑና ይሄንን የታሪክንትን ክፍተት ይሄንን የአማራውን ትግል ወጣቱን ትግል ጨካኝ እንኳን ባለለው እንደው መሰረቱ ኑሮት እንዲታገል ለማድረግ አላገተውም ብለትላለ ምክንያቱም አሁን ከወዲሁ ከፍፍ ፖለቲካው ጀምሮ ያለው አሁን ምን ከተከታተለ ያለው እንጂ ድሮ ኢትዮጵያ በዚህ መልክ እንዴት ዘህ ድረሷት የሚለውን ነገር የትውልድ ግንዛቤ ያገኛ መስለኝምና የትግራችንም ጥርስ የማያወጣበት ምክንያት ፍርሃት ይዞ ታሪክን ያገነ ግንዛቤ ያደረጋለ መሆኑ የጎዳን ይመስለኛል ሲበዙ ዙሪያ መስጠው አስተካከለ
በጣም ጥሩ ሰፊና በጣም ትልቅ ጥያቄ በጣም ወሳኝ ጥያቄ ነው አቶ ተኮላና ወደ ኋላ ጀምረን የኦሮሞ የጋላ ወረራ የሚለውን 16ኛው ክፍለ ዘመን የሚባለው ብናይ እኔ በደርግ ስርዓት በኮሙኒስት ስርዓት በነበረው ስርዓት ተመርተ ነው የተማርኩት እዛ ጋር የሚገርም ከታች ክፍል ጀምሮ ስለ ኢትዮጵያ ታሪክ ሰርተው ስላለፉ ጀግኖች ታሪካዊ ሰዎች ስለ ሀገር ፍቅር ስለ ጋራ ሸንተረሩ ስለ ኢትዮጵያዊነት ክብር ስለ ኢትዮጵያዊነት ታላቅነት ስለ ኢትዮጵያ ታሪክ እና ባለም ያስመዘገበችው ገድሎች ውጊያዎች የጦር ሜዳ ጀብዶዎች እናም ሁሉ በግጥም መልኩ በሱድንባብ መልኩ በአማርኛ መጻፍት በህብረተሰብ መጻፍት በታሪክ እየተማርን ነበር ያደግነውና ከዛ በኋላ ይሄ አዲሱ ስርዓት ልክኛ የመጨረሻ ስንጨርስ አዲሱ ስርዓት ሲመጣ ይሄንን ተራርጎ አጠፋና አዲስ ታሪክ ማስተማር አዲስ የነበረውን ያጠፉ የነበረውን እየወቀሱ የነበረውን አጥፊና ያልነበረ በማድረግ እያስተማሩ ትውልዱ ለዚህ እንዲሆን በቃና ሚገርም አሁን ያለው አሁን የተራውል ትውልድ ያማራ የተማረው የሚባለው ኃይል ይሄ ፋሽስት ህዋት ስርዓተ ትምርቱን በመትቀይርበት ሰዓት አማካሪ ሆኖ የሰራ ነው አማካሪስ ትምርት ስርዓቱ ትውልዱ የሚታነጽበት ትምርት ስርዓቱ ሲቀየር አማራ ምን እየተደገሰለት ምን ለምን እየተዘጋጀ እንደሆነ ትውልዱን ወዴት እየሄዱትና ያከሸፉት እንደሆነ እንኳን በማወቅ ከዩኒቨርሲቲ ሲባረሩ 40 ምናምን 80 ምናምን በየጊዜው እየጣሉ ይሄዱት አንዳንዶች በተለያየ ሚዲያ ላይ ብቅ ያሉ የሆነ ታሪክ ያወራሉ አንዳንዶች ድምጻቸውን አጥፍተው ቁጭ ብለዋል ግን ይሄንን ነገር በተግባር ያወቁ እነሱም አጋዥ ሆኖ አማካሪ ሆኖ ካሪኩለም አውጪ ሆኖ ሲያግዙ የነበሩ ትውልዱን እያጠፉ መሆኑን በማወቅ ታገር ከወጡ በኋላ አቅም ያላቸው ኢኮኖሚው ያላቸው የተመቻቸው ኑሮ ቦታ ያላቸው ጥሩ ደሞዝ እየተከፈላቸው ለወገናቸው ሲሉ አንድ ሚዲያ እንኳን አቋቁመው ሄድ ለማክሸፍ ትውልዱን ለማስተማር ምንም ስራ ለመስራታቸው ካጥፊዎች ከዋት ፋሽስት ዋቶች በለጠ አጥፊ ናቸው ብዬ ነው በእኔ የምፈርጃቸው በግሌ ምክንያቱም ታሪክ በሌሎች ሀገራውን እስራኤልን ህዝብ ታሪክ ብነግር በእስራኤል ህዝብ ላይ የተፈጸመ ያንዳንዱ ነገር ሁሉ በቀኗ እየታወሰች እየተከበረች ታሪኩ ለልጆች ለህፃናት ሁሉ እየተማሩ እንደዚህ አይነት እንዳይደገም እያስተማሯቸው ነው የሚሄዱ እንዴት በናዚ ጀርመን እንዴት እንደተጨፈጨፉ በጋዝ እንዴት እንዳለቁ እንዴት የላብራቶሪ ሙከራ እንትኖች እንደሆኑ እንዴት መጀመሪያ ጀምሮ ከነሱ መገበያየት ከነሱ መገናኘት ከነሱ ጋር ሶሻል ግንኙነቶችን ማድረግ ሲወገዝ እንደነበረ ያ ሁሉ እያስተማሩ ነው የሚያሳድጓቸው በእኛ ወደኛ ስንመጣ የኛ የተማሩ የሚባሉ ታላላቆቻችን የሱሳዎች ትውልድ ዶሮሙ የጋላ ወረራ የሚባለውን አስቀይረው አጠፉት ምንም ችግር የለውም ግን የጋላ ወረራ በሚባልበት ሰዓት የዛሬ 500 ዓመት ጀነራል አሳምነው ነፍሱን ማርና እንደተናገረው ህፃን አዋቂ እድሜና ጾታ ሳይመርጥ የእምነት ተቋማትን ሁሉ እያደመሰሰና እያጠፋ ያጠፋውን ጥፋት በሙሉ ለትውልድ ከመፈመር ይልቅ እንደውም በአንዳንድ አካባቢዎች ላይ ግራኛ አመድ የወረወረው ድንጋይ ያስባሉ ግራኛ አመድን እንዳንድ ግለሰብ እንዳንድ ግዙፍ ግለሰብ ከሰማይ እንደወረደ አድርጎ በመሳል ትውልዱ ታሪኩን እንዳያቅና ለመቼውም እንዳይዘጋጅ በማድረግ ከፍተኛ የማደንዘዝና ታሪክን የማስፋት ስራ ሰርተዋል እና ከዛም በኋላ አማራ የደረሰበትን ኦሮሞ እንግዲህ አንድ በስራ ምክንያት ኬንያ አካባቢ ታንዛኒያ አካባቢ ነበርኩ 2017 2018 አካባቢ እና ቻላ የሚባል እንትን አለ ወንዝ ነገር አለ ሀይቅ ነገር ነው እና እዛ ቻላ የሚባለው ወንዝ እንዴት ቻላ ተባለ ቻላን የማውቀው ነገር ቤት የኦሮሞኛ ቋንቋ እንደሆነ ነው እና ስጠይቅ ኦሮሞዎች ናቸው እዛ የሚኖሩት እና እነዚያ ኦሮሞዎች ከታች ከመደጋስካር ከመጡ እዛ አካባቢ ላይ ውሃውና ለከብቶቻቸው ለመኖ የሚመች ቦታ በመሆኑ እዛው እንደሰፈሩ ቀሩና የእነሱ አካል የሆነው ወደ ኢትዮጵያ የመጣው ኬንያ ላይ የአካባቢ የሰፈር አለ በዚህ በሞያሌ ይዞ ምናምን በደቡብ በኢትዮጵያ በደቡብ በኬንያ ደግሞ በሰሜን አቅጣጫ መሰለኝ ካልተሳሳትኩና እና የስማቸው ሁሉ በኦ የሚጀምር ነው ኦጌሎ ኦ ምናምን የሚባሉ ሰዎች ናቸው ረጃጅሞች የበቆሎ ምናምን እንደዚህ የሚበሉት ኡጋሌ የሚባለውን ምግብ ያስተዋወቁት ምናምን እያሉ አጫውተውኛል ቁጭ ብዬ ሳወራ ከሰዎች ጋር በጣም ገርሞኝ ማለት ነው እና ይሄንን ታሪክ ሁሉ አስረስተውን የአማራ ተጨፍጭፎ ርስቱን ተነጥቆ ቢዛሞ ወለጋ ተብሎ እና አጠቃላይ የአማራ የነበረበት እና ነበር ኢትዮጵያን እንደ ሀዲያ እንደ ሲዳማ እና እንደ ከምባታ አይነቱት ሁሉ ተጨፍልቀውና ተጨፍጭፈው ሲዋቁ አማራ መክቶ ርስቱ እንዳያስከብር አለበለዚያ የተፈጸመበትን ወንጀል ወይንም ደግሞ ወንጀሉ በወንጀልነት በአጥፊነት እንዳይዳኙና ለታሪክ ተመዝግቦ እንዳይቀመጥ አንድ ሀገር ንፍጠር በሚል አጼ ምኒልክ ሁሉ በተሳሳተ ትርክት አብረው ቀላቅለው ሲያኖሩት የአማራ ሽንፈት ከዛን ጊዜ ጀምሮ የሚያስተምረው አጦ ተሸንፎ ተወሮ እምነት ተቋሙ ተደምስሶ ታሪክና ቅርሱ ፈራርሶ እንዳልነበረ ሆኖ ከዛ አብሮ እንዲኖር ርስቱን እንዲለቅ እየተደረገ እንዲስፋፋ እየተደረገ አማራ ነኝ እንዳይል ኢትዮጵያ እያለ እነሱ ግን ኦሮሞ ነኝ እያሉ ትግሬ ነኝ እያሉ ኢትዮጵያን እየወረሩና እያስፋፉ አማራው ግን ግዛቱንና መሬቱን ርስቱን እየለቀቀ ታሪኩን እያጠፋና እየበረዘ ለዚህ በቅተናል ማለት ነው። ለዚህ ሁሉ አሁንም ተማርን የሚለው ታሪክ አጠናሁ የሚለው መጽሐፍ ጻፍኩ የሚለው ኢኮኖሚክስ ባለሙያ ነኝ የሚለው ሌላው ጸረ አማራ ነው የሚሰለፈው አማራ ያርፎ ነው ግን አማራ የሆኑት ሰዎች ይህንን ሁሉ ጥናት አጥንተው እንዴት ለወገናቸው እንዴት ለትውልዳቸው እንዴት ለማንነታቸው ይህንን አይነት ነገር ማስተማር የሚችል ሚዲያ መፍጠር አደረጃጀት መፍጠር ሲቪክ ተቋማትን መፍጠርና ትውልዱን ቀጣይ እንዲሆን ትውልድ እንዳይቆም ቀጣይ እንዲሆን ማድረግ እንዴት እንዳልቻሉ ነው እኔ አሁንም ጥያቄ ምልክት የሚሆንብኝ። እኛ እኔ ገና ነኝ እኔ 30 ዓመቴ ነው ዛሬና እንደነሱ የተመቻቸ ኑሮ ቢኖርኝ እንደነሱ አቅሙና የሰው ኮንታክቱ ኔትወርኩን መፍጠር ብችል ህይወቴን በሙሉ ለራሴ ማንነት ስል ማሳለፍ ወዳለሁ አሁንም አደርገዋለሁ። ግን እነሱ አንድ ነገር ፈጥረው ፕላትፎርም ፈጥረው ቢያዘጋጁንና ለወጣቱ ኢነርጂ ላለው ትኩስ ኃይል ላለው እነሱ ከኋላ ሆነው እየመሩና ታሪኩንና መስመሩን እያስተካከሉ ቢያደርጉልን ትውልዳችን መጪው ትውልድም ከመጥፋት ድኖ ወደ ነበረ አማራ ወደ ነበረ ማማው የሚመለስበት ተፈጠረ ነበርና ይሄ ታሪክ ጋር ዛሬ ላይ የተፈጠረው ትውልድ ትላንትና ምን እንደነበረ በላይ ዘለቀ ለምንድን ነው በላይ ዘለቀ የሚባለው ብትለው የማያቅና የማይመልስልህ የማያስረዳ ትውልድ ነው። ለምን ማንበብ እንዳይችል ተደርጎ ነው የተቀረጸው። በውጭ ሀገር ባህልና ቋንቋ ማንነቱን እንዲቀይር ተደርጎ ይሄ ማንነት ቀውስ ውስጥ አይደንቲቲ ክራይሲስ የሚባለው ውስጥ እንዲገባ የተደረገበት በትውልዱ ላይ የሚፈጸም ግፍና በደል ሳይሆን የሚታየው ገንዘብ ለማግኘት ወይንም ደግሞ ለጥቅም ወገኑን አሳልፎ መሸጥ የሚያስብ ትውልድ ተፈጥሯል እና በትውልዱ መውቀስ አይቻልም። ምክንያቱም አገር ሲቀጥል ትውልድ ሲቀጥል ታሪኩን እየተቀባበሉ የሚያመጡት አካላት አባቶቻችን እነሱ ናቸው እንደ ኃላፊነት የሚጠየቁ። ምክንያቱም ኢትዮጵያ ለምሳሌ የሰባት ሺህ ዓመት ታሪክ ሀገር ናት ሲባል ወይንም የአምስት ሺህ ዓመት ታሪክ ያላት ሀገር ናት ሲባል 5000 ዓመት ሙሉ እንድትቀጥል 7000 ዓመት ሙሉ እንድትቀጥል ያደረጓት ሰዎች ታሪኩን እየተቀባበሉ ያሳደጉና ያደረጁ ትውልዱን ያሻሻሉ ቋንቋውን ያሻሻሉ የቀድሞ ቆሪያውን ያበጁ ለዚህ አድርሰውናል። ይሄንንም ተከትሎ የሚያስቀጥል አሁን ስለጠፋ ቀውስ ውስጥ ገባን ማለት ነው። አሁን ስለጠፋ ቀውስ ውስጥ ገባን። አሁን ያንን የነበረ ታሪካችንን የአማራን ማንነት ቋንቋ መስርቶ የቀን መቁጠሪያ በጅቶ የራሱን ዜማ ፈጥሮ የራሱን ሀገርና የራሱን ህገ መንግስት ፍትሐ ነገስትን አበጅቶ ከዓለም በፊት እንደ ሀገር ተቋቁሞ ሀያል የነበረን ሀገር ለማስቀጠል የሚያስችል ትውልዱ አዳሪ ስለሆነ አሁን የመጣው ይሄ ስልሳዎቹ ትውልድ ለጥቅም የወደቁ ለስልጣን የወደቁ ለራሳቸው ክብርና ማንነት የሚጨነቁ ለልጆቻቸው ማንነትና ወደፊት እጣ ፈንታ የማያስቡ ግዑዛን አካል ይሄ ዝም ብሎ እንደ እንስሳ አይነት እንስሳዊ ነገር አይነት ፍጥሮች ሆነው አማራን አሁን ላለበት ዳርገውናል። አሁን ያለው ትውልድም በእሳት ላይ እንዲጠበስና እሳት ላይ እንዲጣድ አድርገዋል። ከፍተኛውን ድርሻ ይወጣሉ ነው። ይሄ ታሪክ ክፍተት ነው። አሁንም እንደዚህ እያደረገ ነው ያለው። አጥፊዎቻችን መሪዎቻችን እየተገደሉ አጥፊዎቻችን መሪ እየሆኑ የተቀመጡበት ሰዓት ነው።
በጣም ጥሩ ትንሽ ዘለፉትን በጣም ጥሩ ትክክል ነው። እንደው ብዙ አጋጣሚ ነገር ያነሳዋል። አቶ ታዲዮስ ታንቱ ተከታተላችሁ ይሆናል። ይሄልን አርበኛ ማንኛውም ነገድ በታሪክ እኩል አይደለም። በፖለቲካ እኩል ነን። ምክንያቱም ፖለቲካ ፓርቲ መስርቶ ሰው ሊሟገት ይችላል። በታሪክ ግን እያንዳንዱ ፍጡር በአንድ ሀገር ውስጥ የተለያየ ታሪክ ነው ያለው እና ይህን አስቀምጠውልና እና ነቢይ የአኖሌን ሀውልት የጥላቻ የፈጠራ ታሪክ አንጸው አስቀምጠው ያንን ለራሳቸው ትውልድ መመከያ ሲያስተምሩበት አማራው በታሪኩ ውስጥ ያጋጠመውን መከራና ፍዳ እምነቱ ተቋሙ መቃጠሉ መንደዱን አሁንም ቢሆን የዛኑ ድጋሜ የዛኑ ተቀጥያ የዛኑ ባህሪ ያዘ ዛሬም መንደሮችን የሚያቃጥለው ወረራ ሲፈጸም ይሄንን በታሪኩ ውስጥ ቢኖር ኖሮ እና መገንዘብ ቢቻል ኖሮ ምናልባት የኛንም ያቋም ጉዳይ አጥርቶ እንትን መሰረት ላይ ሲዘን ይችላል ነበር ይመስለኛልና አዲሱ ትውልድ በዚህ ላይ የተዋከበና በተለይ ያማራው ሆን ተብሎ ዘመቻ የተፈጸመበት ስለሆነ የማደናገሪያው ፖለቲካ የተያዘው ነው። ይሄንን በትክክል በእውነቱ ለወደፊቱ ወጣቱ ትውልድ ያማራ ከተሞች ዛሬ በጋላ ስም ወረራው ምክንያት የተሰጡት በትክክለኛ ስማቸው መጥራት መማር አለበት፣ መጀመር አለበት። ይሄንን ማን ያስተምረዋል? እንግዲህ ያው እንዳልከው የጠራ አቋም ያላቸው የህዝብን የሚያሰባስቡና ታማኝነት ያላቸው መሪዎች ሲመጡ በእነሱ ዙሪያ ላይ የሚሰጥ ፕሮፓጋንዳን እየተቀበለ ለትውልዱ አለበለዚያ መቋረጡ ነው። ይሄ እንዳልከው የትውልድ ቅብብሎሽ እየቆረጡት ነው። ይሄ ሆነ ብለው እነሱ ለራሳቸው አምሳያ በፈጠራ ታሪክ ያስቀመጡትን ሐውልት እያዩ በየጊዜው ወይንም እንደ ጣዖትም እያመለኩበትና አማራን እየረገሙ የመስፋፋታቸውን ዓላማ ለማሳካት የሚጠቀሙበት ሊሆን ይችላልና ዝሮን ዝሮን የሚወስደን አማራው ተክዷል፣ በምሁራኖች ተክዷል፣ በታሪክ ተመራማሪዎች አማራ በሆኑ ተክዷል፣ ኢትዮጵያዊነትም አለን በሚሉትም ተክዷል። በሁሉም የተካደ ነገር ነው። እስቲ ወደ ሌላው ደግሞ ልሰድ። ዓለም አቀፉን ሁኔታ ይመለከታል። እንግዲህ ሀገራችን ሁኔታ ምስቅልቅሉ የሚያወጡ ነገሮች እየተፈጸሙ ነው። ይኸውም የህወሓት መዘዝ ብዙ ነገሮችን ይዞ እየመጣ ነው። አሜሪካ ያው በሰሞኑ በቅርብ ጊዜ ጀምሮ ከወያኔ ጋር መወገኗን በይፋ እየተከራከረችበት ነው። እሷ አሜሪካ ብቻ ሳትሆን ወዳጆቿን አጋሮቿን ሁሉ በዚህ እንትን አሰልፋለች እና ይህ ጉዳይ አሁን በሰሞኑ እውነት ይሁን ውሸት ይሁን አይታወቅም፣ ህወሓቶች ስብሰባ አድርገው አንድ 19 ነጥብ የያዘ አንብበው ሊሆን ይችል ይሆናል። ብቻ ለማንኛውም መሰረታዊ የሆኑ ጥያቄዎች ምንድን ናቸው? ብዛቱ 1920 ምናምን መሆኑ ሳይሆን ትግራይን እንደ ራሷን የቻለች ሀገር ለማድረግ ምን መፈጸም አለበት የሚለውን ነገር አስፍረዋል እና ለማንኛውም የትግራይ መገንጠል እውን ለማድረግ እየሰሩ ነው ማለት ይቻላል። ትግራይ እንዳንድ ሀገር ለመመስረት ከሀማት ከላይ ካለው ትግርኛ ከሚባሉትንም በረጅሙ እዛ ውስጥ ሰላምን ብጥብጡን በመፍጠር የእነሱ አጋር አድርጎ ታላቂቷን ትግራይን ለመመስረት አላማ እንዳላቸው ይፋ አድርገዋል እና ይህ የአሜሪካ ፖሊሲ ምናልባት ከአሜሪካ ፖሊስ ጋር ተናበው የሚያደርጉት ምን ይችል ይሆናል። አሁን እንደሚታየው አሜሪካ ኢትዮጵያን መካድና ያው የለነሱ ያሉላቸው ለተኞቻቸውን ያፈላልጉ ወደ ስልጣን ለማምጣት እየሞከሩ ነው። ይሳካ ይሳካ እንግዲህ ምናቀው ነገር የለም። በዚህ የፖለቲካው ጥንቁጥ ውስጥ አሁን ያማራው ጣፋንታ ምንድነው ትላለ? አሜሪካ ከትግሮች ከውሃት ከካበረ ከታች ያለው ደሞ ኦነግ በራሱ መሳፋት አላማ ሌሎችን ትናንሽም ብሔሮችን ጨፍልቆ የመወረሩ ሁኔታ ውን ካደረገ ያማረ ሁሉና ምን ለው ነገር በምን ሁኔታ ላይ ሊቆይ ይችላል? ይሁን ተናማራው ሁሉና ይኖራል ብለን ገምታለን።
በጣም ጥሩ ሰፊ ጥያቄ ነው። አካባቢውን ከተናውንም የሚነካካ ጉዳይ ዓለም አቀፍን ጉዳይ ስለተደረገ እኔ የማይበት መንገድ ትንሽ አሁን ከሚሰጠው አስተያየትና ሰው ሁሉ ከሚያቀርበው ትንተና ለየት ይላል። ምክንያቱም እንደው ሲጀምር አሜሪካ ለኢትዮጵያ ያላት ፍቅር አሜሪካ ለኢትዮጵያ ያላት ወዳጅነት የሚባለው ለኔ ዜሮ ነው። ምክንያቱም አሜሪካ ኢትዮጵያ ሁሌ ማጣቂኝ ውስጥ በገባችበት ሰዓት አሜሪካ በኢትዮጵያ በተቃራኒ ነው የምትቆም እንጂ ከኢትዮጵያ ጎን ቆማ አታውቅም። በቅርቡ እንኳን ብናየው በአጼ ኃይለ ስላሴ ጊዜ በጣሊያን ስትወረር ፊቷን ያዞረች ነች። ከዛ በዚያድ ባሬ ጦርነት ሲያዩጭ ወይንም ዚያድ ባሬ ጦርነት ሲዘጋጅ አጼ ኃይለ ስላሴ $200,000 የጦር መሳሪያ ግዢ ለመፈጸም ከፍለው በነበረው አብዮት ከስልጣን ሲወርዱ እሳቸው እያሉ መሳሪያው እንዳይሰጥ እንዲዘገይ እየተደረገ አዲሱ የደርግ ስርዓትም መሳሪያውን ሲጠይቅ መከልከሉ ገንዘቡ የሚመለስ እንዴ ሲል መከልከሉ ወደ ኮሚኒስት እንዲገባ ያደረገው ምክንያት ነው። በነገራችን ላይ የገንዘብ መከልከል የደርግ ስርዓት የኮሚኒስትን አስተሳሰብ ይዟል መጣም ግን ወደ ኮሚኒስት እንዲያስብና አጋር ፍለጋ እንዲሄድ ያደረገበት ነው። ወቅቱ የጦርነትና ዚያድ ባሬ ተዘጋጅቶ የጨረሰበት ስለነበረ ግዴታ ወደዛ ተገፍቶ እንዲሄድ ያደረገውም የአሜሪካ ውሳኔ ነበርና ያንንም በመካድ እንደውም በተቃራኒ ለሶማሌ በማገዝ እና እንዲህ ያደረገች በኢትዮጵያ ጥቅም ላይ የቆመችበት አንድም ጊዜ የለም። ይሄንን እንዳለ ትይዝልኝና በሁለተኛው በአጼ ኃይለ ስላሴ ጊዜ ሞዳጅ በነበረችበት ሰዓት እንግዲህ ኢሳያስን በማሰልጠን እንግዲህ ሲያየና ኢሳያስን በማሰልጠን የጦር መሳሪያና የገንዘብ እርዳታ ከአረብ ሀገሮች እንዲያገኝ ያመቻቸ ነው። እንደዛ አድርገው ነው ለስልጣን ያመጣቸው። እንደዛ አድርገው ለስልጣን ካመጧቸው በኋላ የነበራቸውን አገር የሚያፈርስ ስርዓትና አገርን በብሔር ከፋፍሎ ወደብ አልባ በማድረግ ይዘውት የመጡትን አፍራሽ ተልዕኮ ይሁንታ በመስጠት በማጽደቅ ከፍተኛ ድጋፍና እርዳታ በማድረግ ለ28 ዓመት ኢትዮጵያን ሕዝብ እንዲጨፈጭፉ ኢትዮጵያንም ለመፍረስ አሁን ላለችበት እንዲያደርሱ ከፍተኛ አስተዋጽኦ ሲያደርጉ ነበሩ። የህዝቡ በደል እያንዳንዱ ችግሩና በደሉ እያንዳንዱ ቤት በማንኳኳቱ ህዝቡ በቃይ ብሎ ሲነሳ ህዋት ስትወገድ የአብይ መንግስት አሁን ያለው አብይ መንግስት እንዲመጣም ያደረገ የአሜሪካ ስራ በወቅቱ ካስታወስክ አቶ ተኮላ ኢትዮጵያ በዛ ቀውጢ ወዴት አቅጣጫ ልትሄድ ነው በሚባልበት ሰዓት ላይ ያማሞቶ የሚባል በኢትዮጵያ በሆነ ወቅት ላይ አምባሳደር ነበረ። በኋላም የአሜሪካ የአፍሪካ ጉዳዮች ቢሮ ኃላፊ ነገር ሆኖ ይሰራ ነበር። በዛን ሰዓት ላይ መጥቶ ኢትዮጵያ ቀውስ ላይ ነበረች፣ ኬንያም ቀውስ ላይ ነበረች። በሁሩ ኬንያታና በራይላ ኦዲንጋ በተደረገ ምርጫ እኔ አሸንፍ ያለው በሚል ህዝባቸውም ደጋፊያቸው ለጦርነት እየተዘጋጀ የነበረበት ወቅት ነበር እና እኒህ ሰውዬ መጥተው ኢትዮጵያ ውስጥ አዲስ ሰው እንዲመጣና አዲስ ሰው ከፊት እንዲሆን ከዛ ህዋት ከጀርባ ሆና የህዝቡን ጥያቄ በመቀበል እስረኛ በመልቀቅና የሚዲያ ነጻነት በማድረግ ነገሩን መቀልበስ እንደሚቻል በመስጠት የኤርትራ ከዛ ኬንያን በመሄድ የኡሁሩ ኬንያታ ትክክለኛ የተመረጠ መንግስት ራይላ ኦዲንጋ ደግሞ የህዝባዊ መንግስት ሆኖ እኩል ጥቅምና እኩል ጥቅማ ጥቅም እኩል ደሞዝ ያላቸው በስልጣን ግን ያኛው ህጋዊ ያኛው ህዝባዊ የሚባል ነገር ተደርጎ ህዝቡ እንዲሸወድ በማድረግ የኤርትራ መንግስት ማስጠንቀቂያ ተሰጥቶት እነዚህን ነገሮች እንዲደግፍና እንዲያግዝ ከሌላ አፍራሽ ተልዕኮ ውስጥ እንዳይቀላቀል በማድረግ አብይ አህመድ መጥቶ እንደ ስልጣን እንዲይዝ ተደረገ። እንግዲህ በመታዘዝ ከሆነ የአሜሪካን ጥቅምና ፍላጎት በማክበር ከሆነ አብይ አህመድ የሚመራው የኦሮሞማ ብልጽግና መንግስት ከህዋትም የተሻለ ለአሜሪካም ሆነ ለማንም መታዘዝ ይችላል። ለመታዘዝ ከሆነ የአሜሪካን ጥቅም ለማስከበር ከሆነ አብይ አህመድ ለስልጣን ላይ ተቆያለህ ተብሎ ጾታን ቀይር ቢባል አይኑን የማይሽ አንድም ደቂቃ ወይንም አንድ ሰከንድ የማይፈጅበት ነው ጾታ ለመቀየር ስልጣን ላይ ለመቆየት። ግን አሜሪካ ለምን ህዋት ላይ ስታካ አደረገች የሚለውን ደግሞ ስናየው አንደኛ ህዋቶች በኢትዮጵያ በዘረፉት ገንዘብ በተለይ ካማራው የበዘበዙት ገንዘብ በኢትዮጵያ ስም በብድርና በእርዳታ የተሰበሰበው ገንዘብ በዓለም አቀፍ የተለያዩ ኩባንያዎችን በማቋቋም የተሰበሰበ ገንዘብ የተቀጠሩ ሎቢስቶች ሎቢ ያደረጉ በእያንዳንዱ ሴናተርና በእያንዳንዱ የኮንግረስ አባል ላይ እየጻፉ የሚያቀርቡላቸው መረጃ ለህዋት ጉዳይ ገኖ እንዲወጣ አደረገ እንጂ ኢትዮጵያ ውስጥ ምን እየተደረገ እንደሆነ ምን እየተፈጸመ እንደሆነ ማን ምን አይነት አቋም ይዞ ምን እየሰራ እንደሆነ የአሜሪካ የስለላ ድርጅቶች ጠንቅቀው ያውቁታል። ከኢትዮጵያ ነው የበለጠ የአሜሪካ የስለላ ድርጅቶች ያውቁታል። እና ያ መረጃ እነዛ ኮንግረሶች ስላቀረቡም ሳይሆን ኢትዮጵያ እንደምትፈርስ ይሄ አሁን ያለው የኦሮሞማ ብልጽግና መንግስት ኢትዮጵያን ለማፍረስ እየሰራ እንደሆነ የጎረቤት አገሮች ኬንያ ጅቡቲ ኡጋንዳ ሱዳን የመሳሰሉ ሀገሮች ኢትዮጵያ እንግዲህ ከአፍሪካ ትልቁ የህዝብ ቁጥር ያላት በመሆኗ ኢትዮጵያ በመትፈርስበት ሰዓት የህዝብ መሰደድና ስደት ጎርፍ ሆኖ ስለሚያጥለቀልቃቸው ከዛ ስጋት ነጻ ለመሆን ወደ አሜሪካ የሚያቀርቡት ጉትጎታ። ሁለተኛ እንግዲህ የትኛውም ሀገር ሲፈርስና የትኛውም ሀገር ህዝብ ሲሰደድ አሜሪካ ላይ የሚደርስ ምንም ህዝብ የለም የራሷ የጎረቤት ሀገሮች እንደነ ሜክሲኮና የመሳሰሉት ካልሆኑ በስተቀርና የአፍሪካ ህዝብ በተለይ የምስራቅ አፍሪካ ህዝብ መሰደድ ደግሞ ለአውሮፓ ነው ስጋቱ። እና አውሮፓ ደግሞ ሳራ በረሃ ላይ ኮንተንት ካምፕ ኮንተንት ፕሮጀክት የሚል ይሄ ማገቻ ካምፕ ለሰርቬት ነው የሚባለው ማገቻ አይነት ነገር ሳራ በረሃ ላይ ስደተኛ ከሳራ በረሃ እንዳያልፍ በሚል
ማከማቻን
እንደሆነ ከሁለት ከሶስት አመት በፊት ጀምሮ ሰማ ነበር ከታተል ነበርና ያን ሁሉ አልፎ ሊሄድ ስለሚችል ቀውሱ ወደ አውሮፓም ስለሚመጣ ኢትዮጵያ ከመፍረሷ ጠንካራ መንግስት እንዲፈጠር ትግራይም ብትገነጠል ጉዳያቸው አይደለም ኦሮሚያም ቢገነጠል ጉዳያቸው አይደለም ግን ህዝቡ ተገነጣጥሎ ሆነ ተከፋፍሎ ተጨፍጭፎም ሆነ ሳይጨፈጨፍ ተሳዶ እዛው ሀገር ውስጥ ከሀገር እንዳይወጣ ጠንካራ ትናንሽ መንግስታት ቢፈጠሩም ጉዳያቸው አይደለም። ይሄንን እንዲያደርጉ ብቻ ይሄንን እንዲያደርጉ እንደፈለጉት እንዲሆኑ ግን ይሄ ህዝብ ወደ ጎረቤት ሀገርና አልፎም ወደ አውሮፓ በመሰደድ የዓለምን ኢኮኖሚና የፖለቲካ ሁኔታ ቀውስ እንዳይፈጥር ተጨማሪ ዳይዞ እንዳይመጣ ለማቆየት ሲባል ለማስፈራራት የተደረገ የቪዛ ክልከላ ወይንም ደግሞ የኢኮኖሚ ማዕቀብም እናደርጋለን የሚባለው ከዚህ ጋር ተያይዘን ብናየው ጥሩ ኢሜጅ ይፈጠርልናል። በኔ እይታና በኔ አረዳድ እና በዚህ ሁሉ ሁኔታ ውስጥ አማራ ጣፈንታው ምንድነው ነው የሚባለው? አማራ ጣፈንታው ለምሳሌ አሜሪካኖች የአማራ ልዩ ኃይል ከምራብ ትግራይ ይውጣ ሲሉ ይሄንን መጀመሪያ ያቀረበላቸው ሪፖርት ያቀረበላቸው ይሄን ያሰደቀላቸው የኢትዮጵያ ፓርላማ ነው። የኦሮሞማ ብልጽግና የሚመረው መንግስት ፓርላማ ውስጥ ያቀረበው ሪፖርት ነው። እንግዲህ የአሜሪካ የደህንነት ተቋሞች ወርጃ ይሰበስባሉ። ይገርም እንግዲህ መንግስት ምንድነው ይያለ ያለው? እስካሁን ድረስ ይሄ ለአማራ በጉልበትና በፖለቲካ ውሳኔ የተወሰኑ ርስቶች እንደነ ወልቃይትና ራያ አካባቢ ሲመለሱ የተመለሱትም በጉልበት ነው። የተመለሱትም ራሳቸው በከፈቱት ጦርነት ነው። ህዝቡ ነጻነቱን አውጆ ተጨፍጭፎ የተረፈው ነጻነቱን አውጆ ቁጭ አለ። ግን አንድም አማራ መሪ ስለሌለው አማራ ተወካይ ስለሌለው አማራ መሆሩም የካደው የራሱ ተወላጅ የራሱ ልጅ የሆነው ራሱ አማራው ምሁር ሁሉ የካደው በመሆኑ ይህን ሊያስበይ የሚችል አካል ስለሌለ አሜሪካ የአማራ ልዩ ኃይል ወይንም የአማራ ሚሊሻ ከምዕራብ ትግራይ ይውጣ የሚል አገር ውስጥ የተጻፈውን ብአዴንም ያጸደቀውን እንደ መግለጫ ወጡት። ይህም ፍሬከርስኪ ነው። ምክንያቱም ምዕራብ ትግራይ የት ነው ኑና ይውጣ አማራ በራሱ በግዛቱ እንጂ ትግራይ ውስጥ የአማራ ኃይል የለም የአማራ ሚሊሻ የለም ብሎ ቢያስረዳ መሬት ላይ ውስጥ ደብታሳያቸው የሚመጣ ነገር አልነበረም። ግን ለፖለቲካ ዞሩትና አማራው ጠፊ እየጠፋ የሚገኘው አማራው እየተጨፈጨፈ የሚገኘው አማራው ዘሩ እየጠፋ የሚገኘው አማራው በጅምላ እየተቀበረ የሚገኘው አማራው ሀብትና ቅርሱ ከተማው እየወደመ የሚገኘው አማራው እንደገና ደግሞ ለዚህ ላጥፊው መንግስትም እየተከራከረ የሚገኘው አማራው እንዲሆን ለምርጫም እየተሳተፈ የሚገኘው አማራው እንዲሆን በማድረግ ነገሩን በመቀልበስ ተጠቂ እንዲሆን እያደረገው ያለው የራሱ የሆነ ህዝብ የሚያስረዳ ህዝብ የራሱ የሆነ ተቋም የራሱ የሆነ ሲቪል ተቋም የፖለቲካ ድርጅት ስለሌለው አማራ እንዲጠፋ ተደርጓልና አሜሪካን በዚህ ከከተለች አማራ ጣፋንታ አርስቶቹን ሁሉ ተነጣቆ ታላቁ ኦሮሚያ ስትገነባ እነ ጎጃምንና ሄደው ወሎን ይዞ ታላቋ ኦሮሚያን ይገነባል። ጎንደርንና ሰሜን ወሎን ይዞ ደግሞ ትግራይ ትገነባለች። ኤርትራም የራሱን ሊጠይቅ ይችላል። ሱዳን አሁን መተከልን ቤንሻንጉል ጉሙዝ አጠቃላይ እየጠየቀች ክሌም እያደረገች ነው። እስከ 100 ኪሎ ሜትር ድረስ ጦሯ ሲገባ ማንም የተናገረ የለም። እንደውም የሱዳኑ ጀነራል አብይ አህመድ ጠቅላይ ሚኒስትሩ የፈቀደልን ነው ተብሎ ድልድዮችንና መንገዶችን እየገነቡ ነው ያሉት። ይህን እየገነቡ በሚገኙበት ሰዓት የኢትዮጵያ መንግስት ደግሞ ከሱዳን ጋር የባቡር መስመር ግንባታ ጥናትና ፊዚቢሊቲ ስተዲ ይሄ ጥናት ለማድረግ የስምምነት ውል እየተፈራረመ የጋራ ቡድን አቋቁሞ አብሮ እየሰራ የሚገኝበት ሁኔታ ስታየው አማራው መሀል ላይ እንደ ኩርድ ህዝብ ተበትኖ ግዛቱን አስረክቦ የሚጠፋ ህዝብ ነው የሚሆነው። ግን ይህንን አጋጣሚ መጠቀም የሚችል ይህንን ጸረ አማራ የሆነ መንግስት ላይ የሚደረግ ማናቸውም የውጭ ኃይል በመደገፍ ይህንን ጸረ አማራ መንግስት በማስወገድ የአማራው ህልውናውን በመታደግና የራሱን መሪ እንዲመርጥ መሪ ሆነው ሰዎች አማራዎች ንጹህ አማራዎች እንዲመጡ ሌሎች ህዝቦችን በራሳቸው ማንነት ተደራጅተው በራሳቸው የተፈጥሮ ሀብት የሚጠቀሙበትን በራሳቸው ማንነት የሚኮሩበትን ራሳቸውን አደረጃጀት ፈጥረው በመምጣት በጋራ ከስምምነት በሚደረጉት ላይ ጠንካራ ኢትዮጵያን መመለስ የሚያስችል ሀሳብም ሆነ አደረጃጀት ስለሌለ አማራ በኪሳራ ይወጣል ማለት ነው። የሚገርመው እስከዛሬ እስካሁኑ ሰዓት ድረስ የወልቃይትና የራያ በጀት ለትግራይ ክልል ነው የሚላ ወሬና ባፍ ደረጃ ግን ወልቃይትና ራያ ህዝቡ እየወጣ እንዲጨፍር ይደረጋል። ይህን የአማራ እንመራለሁ የሚለው ጸረ አማራው ብአዴን በክልል ምክር ቤቱ እንኳን እውቅና አልሰጠው፣ በክልል ምክር ቤቱ አጀንዳ አላቀረበው። ይሄ ሁሉ አሻጥር እየተፈጠረበት ካራባስ ሲገዛና ለካራባሱ ሲጨነቅ የሚውል የአማራ ምሁር እኔ በጣም የሚያሳዝነኝ በጣም ያዋርደኛል፣ በጣም ያሳፍረኛል። ያንን ህዝብ እነዛን ዋጋ የከፈሉ አባቶቻችንም ታሪካዊ መንፈሳዊ አራሽ ተኳሽ አያቶቻችንን ቅድመ አያቶቻችንን ስማቸውን አርክሰን እንደዚህ ትውልዱም እንዲበተንና ዋጋ የተከፈለባት ኢትዮጵያም እንደዚህ እንድትሆን ከፍተኛ አስተዋጽኦ እያደረጉ ጠላትን እያገዙ በመገኘታቸው አንድም ሰው ተቆርቁሮ በግሉ ተረት ማውራት እንጂ በጋራ ተሰባስቦ ተቻችሎ ለአንድ ህዝብ ጥቅም አብረን መስራ የሚል ሰው በመጥፋቱ ያሳዝናል። እና አጠቃላይ ሁኔታው አማራ ራሱን ችሎ እስካልወጣ ድረስ በዚህ ከሳሪ ነው የሚሆነው። አማራ ራሱን ችሎ ከወጣና ያለውን ሁኔታ ከተረዳና ከተገነዘበ የአሜሪካንም ጫና እንደ የበለጠ እንድታጠነክርና የበለጠ እንድትገፋበት በማድረግ መንግስት ተገዶ ህዝባዊ መንግስት እንዲቋቋም የሽግግር መንግስት እንዲቋቋም የሀገር ሽማግሌዎች የተሳተፉበት እነዚህ በአንዳ ተከፋይ ሌቦች ሳይሆን በአንዳ ተከፋይ የሃይማኖት አባቶች ሳይሆን ትክክለኛ የህዝብ ውክልና ያላቸው ሰዎች የተካፈሉበት የጎበዝ አለቆች የተሾሙበት የሽግግር መንግስት እንዲቋቋም ለማድረግ የአማራ አደረጃጀት ቢኖር ጥሩ አጋጣሚ ይዞ መጥቶ ነበረ። ሁሌም አጋጣሚዎች ለአማራ ብዙ አጋጣሚ ይዘው ይመጣሉ። ጥሩ አጋጣሚ መስከረም 30 ላይ የሚያበቃው ይሄ የኦሮሞማ ብልጽግና መንግስት እንዲቀጥል ያደረገው በአማራ ስም የተደራጀ አደረጃጀት ነው። ዛሬም አማራ እየተቆፈጨፈ ዲሞክራሲያዊ ምርጫ አለ ለማስባል ስለ ምርጫ ሲቀሰቅስ የሚውለው በአማራ ስም የተደራጀ አደረጃጀት ነው። አማራ ህዝብ ከፊሉ በአለም አቀፍ የአማራ ጄኖሳይድ ይቁምልን እያለ ድምጽ ሲያሰማ፣ በአማራ ስም የተደራጀው አደረጃጀት ደግሞ የፖለቲካ የዲሞክራሲያዊ ምርጫ አደርጋለሁ በምርጫ ህዝቤን አስከብራለሁ ብሎ የራሱን ህዝብ ድምጽ እያፈነ እንዳይሰማ እያደረገ የሚገኘው የአማራ አደረጃጀት ነው። እና በዚህ አጣብቂኝ ውስጥ አማራ እንዴት ይወጣል የሚባለው ወይንም ደግሞ ምን ያተርፋል ከዚህ ከአለም አቀፉ ጫና የሚባለው አደረጃጀት ፈጥሮ የአማራን ጥቅምና ክብር ሊያስከብር የሚችል በራሱ ከማንም ተለጣፊ ያልሆነ ራሱን የቻለ አደረጃጀት ፈጥሮ የሚሄድ የፖለቲካ ፓርቲም ሆነ ሲቪክ ተቋም እስካልመጣ ድረስ አማራ የሚያተርፈው ነገር አይኖርም ነው የኔ እይታ። አቶ ተኮነ
በጣም ጥሩ ሁኔታ አስቀምጠዋል። አንተ የርክበት ትንታኔ ይህንን የአሜሪካ ከህዋት ጋር መወገን ከምን አንጻር እንደሆነ ያልተመለከትናቸው አንዳንድ ነገሮችን ጠቁመናል። በጣም እናመሰግናለን። አድማጮቻችንም የሚጋሩት ሀሳብ ይመስለኛል አንድ ወጥ የሆነ ነገር ሊሆን አይችልም፣ ያለም ፖለቲካ ምስቅልቅል ይወጣ ነው። እስቲ አሁን እንግዲህ ውይይታቸው ለ10-12 ደቂቃ ያህል ቢቀረን ነው እና አንድ ከበደ ጥያቄና ከመጣቀለ ሐሳብ ጋር እንደው በሰጠን አሁን ማስተዋል ቀደም ስለ ያማራው ትግል በምን መርሆ ላይ መቆም አለበት በትክክለኛ ካልተደረጀና መረከላገኘ አሁንም ቢሆን ያማራው መጥፋቱን እየሆነ ይሄዳል የሚል ነገርና አሁን ግን ከጥቂት አመታት ወዲህ ያው በመስመር ይዞ ያማራ ህልውና ትግል እየተካሄደ ነው እንላለን ግን ከለቅሶና ከልመና አላለፈም ያደረጃጀት ችግሩ በግልጽ የሚታየው እንደሎቹ ጽንፈኞች የስልጣንን ጥያቄ ማዕከላዊ አድርጎ አለመታገሉ ነው ወይስ ቅን ሐሳቢነቱ ለኢትዮጵያዊነት ብሎ መቆሙ እያስመጣው ነው የትኛው ነው የቅደም ተከተል ጉዳይ ነው ሌሎቹ ስልጣን ማዕከላዊ አድርገው አሁን ኦሮሞማ የስልጣን ይገባኛል ማጆ እኔ የህዝብ ቁጥር በልጣለሁ ብሎ ተነስተው ስልጣን ይገባኛል ብሏል ትግሮቹ ነው ቀደም ሲል የመጨረሻ ቁጥራቸው ያነሰ ሆኖ ግን ሌሎቹን አናሳው ሰብስበው አዲስ ኢትዮጵያን እንፈጥራለን ብሎ ተነሱና የዚህ መሰለ ነገሮችን አማራው ውስጥ መካተት ይኖርበታል ትላለህ ወይስ እንዴት ነው መሆን ያለበት ጥርስ ያለው ነገር ይምጣከተዋል
በጣም ጥሩ ይሄን እንደውም ማነሳለሁ ዛሬ ኦሮሞማ ብልጽግና ስልጣን ላይ የቆየው ኦነግ ምንን አቋም ይዞ ነው የመጣው ህዋት ወደ በረሃ ሲገባ ምን አቋም ይዞ ነው የተነሳው እና ምን ላይ ደርሱ ምን ድል ውጤት አስመዘገቡ የሚለው ማየት ወጭ ነው እና ኦሮሞ በኦሮሞነቱ ጽንፈኛ ሆኖ ነው የወጣው ትግሬም በትግሬነቱ ጽንፈኛ ሆኖ ነው የወጣው እንግዲህ አማራ ክልሉን ለመታደግ አማራ ነኝ ብሎ የሚወጣ ደረጃጀት ነው መፍጠር ያልቻለው የሚገርም አማራ ነኝና በአማራ ላይ ህገ መንግስት ረቆ አማራ እንዲጠፋ ያማራ ህልውና እንዲጠፋ ኢትዮጵያ እንድትፈርስ ህገ መንግስት ጸድቆ እንዲሰራ ሲደረግ አማራ ነኝ ብሎ የሚቆም አንድ ምሁር ነው የጠፋው እና ያለው ያማራ ምሁር አድርባይ ለጥቅምና ለስልጣን የሚወድቅ አንዲት ምንጭ እንኳን አንዲት ወንዝ ያማራን ችግር ለመፍታት አይደለም አንዲት ወንዝ መሻገር የሚችል አደረጃጀት መፍጠር የማይችል ሌሎች ግን ጸረ አማራዎች ሲጠሩት የኛ ጨበጭብና ሌት ተቀን የሚሰራ ያለውን እውቀት አሟጦ ሌሎቹን ለማደርጀት የሚያውል በመሆኑ አማራ እንዲጠፋና መሪ አልባ እንዲሆን ተደርጓል እና አሁን ሊወጣበት የሚችለው አማራ ነኝ በማለት መጀመሪያ የፖለቲካ ስልጣን የሌለው አደረጃጀት ወይንም ህዝብ ምንም ነገር ማሳካት አይችልም በኢኮኖሚው በጤናው በፖለቲካው በተለያዩ ነገሮች በእምነቱ በባህሉ በሁሉም የተፈጥሮ ሀብቱን ለመጠበቅ ባህሉን ለማስፋፋት ታሪኩንና ቅርሱን ለማቆየት ቋንቋውን ለማሳደግ የፖለቲካ ስልጣን የሌለው ምንም ማድረግ አይችልም ሁሉም ለፖለቲካ ስልጣን ሲሯሯጡ አማራው ግን ዝም ብሎ ለወሬና ለአሉባልታ ነው ሲያወራ የሚውለው ለወሬና ለአሉባልታ ነው ይገርማ ሚዲያ ይባላል ሚዲያ ተከሰከሰው በኋላ ህዝቡን ያንን ህዝብ አደረጃጅተው ወደ አንድ መስመር ለማምጣት አደረጃጀት ያስፈልጋል እና ከየት ተነስቼ የት ነው የምደርስ ብሎ ይሄንን ማሳካት አለብኝ ይሄንን የፖለቲካ አደረጃጀት ከፈጠርኩ በኋላ አማራ በማንነቱ በራሱ ቆሞ ማንነቱን ካስከበረ በኋላ ርስትና የማይነጣጠል ርስትና ማንነቱን አስከብሮ እንዲቀጥል ካረጋገጠ በኋላ ከሌሎች ፍላጎት ካላቸው ሌሎች ህዝቦች ጋር በመሆን ፍላጎት ካላቸው እንግዲህ ጥያቄ መፍጠር ግን ፍላጎት ካላቸው ሌሎች ህዝቦች ጋር በመሆን ጠንካራ ኢትዮጵያ መፍጠር ይቻላል ፍላጎት የሌላቸው ይሄዱ በሚሄዱበት ለምን አማራው የራሱን ርስትና ማንነት ካስከበረ ትግራይ ይገንጠል ምንም ለአማራ ሸክም ነው እንጂ ምንም የሚጠቅመው ነገር የለም አማራ የራሱን ግዛትና ማንነት ካስከበረ ኦሮሞ ገነጠላለው ካለ ይገንጠል ለአማራ የሚቀርበት ነገር የለም ሸክም ነው ስለዚህ እፈልጋለሁ ኢትዮጵያዊነትን አብሬ እፈልጋለሁ ከሚል ጋር ጠንካራ ኢትዮጵያን መፍጠር ይችላል ያንን ለማድረግ የፖለቲካ ስልጣንን ለመያዝ ንጹህ የአማራ ደረጃጀትን መፍጠር መቻል አገር ውስጥ እየፈጠሩ እያታለሉ ህዝቡን እየበተኑ ህዋት ሲሰራው የኖረው ህዝቡን ተስፋ ለማስቆረጥ ገንዘቡን ለማደፍየት ራሳቸው እየፈጠሩ አማራ እያስመሰሉ ወይንም ደግሞ አማራዎች ራሳቸው በቃ ህዝቡን በሚያንቀጠቅጥና የደምስሩን የሚነካ ቃላትን እየተናገሩ ስንቴ ምርጫ ላይ እያስመጡት እያስቸፈቸፉት የህዋትን እድሜ ሲያረዝሙ የኖሩት ዛሬ ተገፍተው ወጥተው ጥግ ይዘው አሁንም አሉባልታ የሚያወሩ ብዙ ሰዎች አሉ ሁሉም አማራ ያውቃል እና እንደዚህ አይነት ተሞክረው የከሸፉ ሰዎችን ወደ ጎን አድርጎ ግን በማንነቱ ጸንቶ የሚቆም ለጥቅምና ለስልጣን የማይወድቅ ታሪክ ሰጡ ማለት ነው ጽኑ አማራ በአቋሙ የጸና አማራ
ባንዳው ዲቃላው በጥቅምና በስልጣን ይወደቀው ተልኮ ይዞ የመጣው
ሁሉም አማራ አካባቢ ተወልዶ ያደገው ተሰብስቦ ይሄን ሁሉ ያደረገ ይገኛልና ይሄ ሁሉ ትርምስ ውስጥ ለመውጣት ይሄ ሁሉ አማራ ችግሩ ከቦ ያበዛ የለገው የሚባለው ዋልታ አንድ አልኮል ተከፋፈለ አንድ ሆኖ የሚባለው ሁሉ አልዋልታ መሬት ላይ ዜሮ ነው። ግን ትክክለኛ አደረጃጀት ለፖለቲካ ስልጣን ለአማራ በአማራ መመራት አለበት ብሎ የፖለቲካ ስልጣንን ለመያዝ የሚፈጥር አደረጃጀት ቢኖር አንድ አደረጃጀት በቂ ነው። አንድ አመት አይፈጅበትም አማራን ከነበረበት አንስቶ የፖለቲካ ስልጣን ባለቤት ሲታደርግ። ለምን እያንዳንዱ ስብስቶራፈጅም ያማራ ህዝብ ድልን ሲቀናጅና ይሄንን ካላደረግን ሌላው ተረት ሁሉ አማራን ለከመጥቀም ይልቅ ለማጥፋት የሚሰራ በመሆኑ ህዝቡ ይሄንን በማወቅ እንደው ይሄንን ያዳምጥ አድማጭ በሙሉ ይሄንን ያለው ሁኔታ ከንቱ በመሆኑ እውነታን በመፈለግ እንደውም ያከባቢን የጎበዝ አለቃ በመምረጥ በጎበዝ አለቃ እየተመሩ በሄ ሰላማዊ ሰልፍ ወይንም ደግሞ እንደዚህ የሚባለው ነው አቆሞ ውስጥ ለውስጥ እየመከሩ በድርም በማህበርም እየመከሩ ይህን ሁኔታ ለማምረጥ ማሰብ አለበት ላለው ምክንያቱም በተስፋ ቆርጫለሁ። በዲያስፖራ በውጭ ሀገር የሚኖረው የአማራ ምሁርኔ ባይ ወይንም የአማራ ኤሊት የሚባለው ከአጥፊ የበለጠ አጥፊ በመሆኑ ተስፋ ቆርጫለሁ። ታሪክ ቀሳቸው እንግዲህ
በጣም ጥሩ አንተነህ ግላይ በጣም እናመሰግናለን። ወንዶቹ እንግዲህ ሰዓታችንም እንትያለ ነው። አንተ አው እንደመገኝ እንደገለጽኩት በወጣቱ ትግል ውስጥ አሻራ ከጣሉት አንዱ ለመሆነ የምትሰጣቸው አስተያየቶች ጉልህ ማስረጃዎች ናቸው እና የትግሉም ፍሬንድ ይሰጥ ብዙ መሰራት አለበት። ይሄንንም ለማድረግ ደውላችን ትብብርና ድርግ ለዛ ለሰጠን አስተያየት ከባድሞቻችን በዝግጁ ክፍና ብራሴስም ያመሰገኩ በዙሉ ላይ ያለ በላ ጊዜ በይሄ ጉዳይ ማሰሪያ ያለው ብዙ ጣውረድ ያለበት ሆኖ ተመላልሰ በዚሁ የቃደም ውይይታችንን እንትን ለማድረግ እንድናስተናግድህ ፈቃደኛ አስኮንክ ድረስ ለወደፊት ወላ ጊዜ እስክንገናኝ በዝን ላይ ያለን ደና ሆን ላለውኝ አንተ ነህ።
ሽንም ለተደረገልኝ ግብዣ እግዚአብሔር ስትልኝ በማንኛውም ሰዓት ላይ ለሚደረግልኝ ጥሪ ዝግጁ ነኝ። ምክንያቱም የሚሰማ ከተገኘና አንድ ነገር መፍጠር ከተቻለ ህይወቴንም ለመስጠት ወደኋላ አልልም። ምክንያቱም እንደዛ ተወልጄ እንደዛ ከማልፍ ማንነቴን አስከብሬ አንድ ለታሪክ የሚሆን ስሜን ጽፌ ባልፍ ደስተኛና አቋሜ ስለሆነ ይህንን ከማድረግ ወደኋላ አልልም። በድጋሚ አመሰግናለሁ። እግዚአብሔር ስትልኝ።
እሺ እሺ በጣም ጥሩ አንተ ደህና ሁን እስከዛ ድረስ ሰላሙን
አንቺ ሆይ ባታምባስ ትዝታሽ በልቤ ስብስለሰ አቅንተን ግሬም ወደ ወሎ አስባለኛ ጃይ በመለሎ ወሎ መጀንኩሎ አይ ብላ ሊጓጓዴ መርሃባ ብለናይ ዘበዴ እንግዳ ከባቡ ወራች ይነው መርባህን ወራች ግባ ከርታች እሪኩ እሪኩ መጋላ እሪኩ መጋላ እሪኩ እሪኩ መጋላ እንዲያው ሰንደልቀላ
አድማጮቻችን እስካሁን ስታዳምጡት የቆያችሁት ከስዊድን ስቶክሆልም የሚተላለፈው የኢትዮጵያ አንድነት ሬዲዮ ነው። ሳምንታዊ ስርጭታችን ወደ ማጠናቀቁ ተቃርበናል። የዛሬውን የሰኔ 6 ቀን 2013 ዓ.ም ምረት ወይም የጁን 13 2001 ስርጭታችንን ያስተናግድናችሁ ተኮላ ወርቁና እኔም ወርቁ ሞላ ነበር። መልካም ሳምንት መልካም ጤንነት እየተመኘን በዚሁን ሰናበታለን። ደናውኑ ድል ለኢትዮጵያ ሕዝብ።